እሺ እንዴት ዋላችሁ? እግዚአብሔር ተመሰገነ ይሁን። እንግዲህ ጌታ በመካከላችን አለ በመንፈሱ ደግሞም ያስተማረን ነው አይደለም? በአንድም በሌላም እግዚአብሔር ይናገራል መጽሐፍ ቅዱስም እንደምናገር ማለት ነው። ስለዚህ እዚህ የቆሙ ሰዎች ሁሉ ያስተላልፉት ከእግዚአብሔር ቃል ስለሆነ የእግዚአብሔርን ሐሳብ ስለሆነ የሰጠን እግዚአብሔር ተመሰገነ ይሁን። አሜን። እግዚአብሔር ኦሬዲ እዚህ ቤት ውስጥ ከመጣንበት ጊዜ ጀምሮ ይያናገረ ነው ማለት ነው ወይም ሐሳቡን እየሰጠን ነው ማለት ነው። ጌታ ይባረክ። አሁን ደግሞ ከነጋሪም ደግሞ እንቀጥላለን። አሜን። ክብር ለጌታ ይሁን። እንግዲህ ወንድማችን ወንጌላዊ ዘገየም እንደተናገረው ባለፈው በማስተዋወቂያም እንደነገርኳችሁ ከነጋራ ከተወሰኑ ሳምንታት በፊት የጀመርነውን እግዚአብሔርን ቃል ትምህርት እንቀጥላለን። የጌታን መንገድ መከተል በሚል ረዘም ያለ ጊዜም ቆይ ትምህርት ጀምረናል። የጌታን መንገድ ስለመከተል ሁለት ክፍለ ጊዜ ከዚህ በፊት ተመረናል እና መነሻ አድርገን ስንመለከት የነበረው የእግዚአብሔር ቃል ወይም ደግሞ ለዚህ ትምህርት እንደመነሻ የወሰድነው ሐዋርያው ቅዱስ ዮሐንስ የጻፈው ወንጌል አለ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 17 ያለውን ሐሳብ ነበር መሰረት ያደረግነው። እሱን አነባለሁ። ኦሬዲ እናንተ በማስተዋወቂያው መሰረት የነበራችሁና ማስተዋወቂያውን የሰማችሁ ከልሳችኋል ብዬ ስለማስብ በጣም ባጭሩ ያለፉትን ሐሳቦች አስተዋውሳችኋለሁ በመሃል የተወሰነ ጊዜ ስላለፈ። ከዛ ወደ ዛሬው ሐሳብ እናልፋለን። ዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 17 ያለው እንደዚህ ይነበባል። አነባለሁ በጌታ ስም። እግራቸውንም አጥበው ካበቃ በኋላም ልብሱን ለብሶ ተመልሶ በቦታው ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ ትክክል ነው እንደምትሉኝ እንዲሁ ነኝና። እንግዲህ እኔ ጌታችሁና መምህራችሁ ሆኜ ሳለሁ እግራችሁን ካጠብሁ፣ እናንተም እንደዚሁ እርስ በርሳችሁ እግራችሁን ልትተጣጠቡ ይገባችኋል። እኔ እንዳደረግኩላችሁ እናንተም እንደዚሁ እንድታደርጉ ምሳሌ ትቼላችኋለሁ። እውነት እላችኋለሁ አገልጋይ ከጌታው መልእክተኛም ከላከው አይበልጥም። እንግዲህ እነዚህን ነገሮች አውቃችሁ ብትፈጽሙ ትባረካላችሁ ይላል። እና እንግዲህ ዛሬ እሱን ልሰብካችሁ አይደለም፣ ይሄንን መሰረት አድርገን ነው። ጌታ ምሳሌ ትቼላችኋለሁ ካለ አሁን እግር በማጠብ አንጻር ነው ምሳሌ የተወው ማለት ነው። በዚህ አውድ ስንመለከት ግን ሌሎችም ትምህርት ሰጥቶ እንደገና በተግባር ምሳሌ የተወባቸውን የመጽሐፍ ቅዱስ ክፍሎች እያነሳን ነው መነጋገር የጀመርነው ካስታውሳችሁ ማለት ነው። ትምህርቱ ምንድን ነው? ርዕሱ የጌታን መንገድ መከተል በሚል ነው። እንግዲህ በመጀመሪያው ክፍለ ጊዜ እንደ መግቢያ ያነሳናቸው ሀሳቦች ነበሩ። ለምሳሌ የጌታን መንገድ መከተል በሚለው ርዕስ ውስጥ መከተል፣ መንገድ የሚባሉትን ሀሳቦች አንስተን ተነጋገርን እና እንደገና ደግሞ የጌታን መንገድ መከተል የሚያስፈልገው ለምንድን ነው ብለን እንደ ዓላማ የጌታን መንገድ የመከተል ዓላማ ማንስተን ነበር እና በዛ መሰረት ምንድን ነበር የተባባለ? በዋናነት ሰዎች ጌታን ሲከተሉ ምን ይባሉ ነበር? በዛን ዘመን ጌታን የሚከተሉ ሰዎች ምን ይባላሉ? ሁላችንም እንደምናውቀው ክርስቲያኖች ነው እንደባሉት ነው። ክርስቲያኖች አይባሉም። ምንድን ነበር የሚባሉት? ደቀ መዛሙርት ነበር የሚባሉት። ክርስቲያኖች ያሏቸው በሌላ አገር ነው ሰዎች ክርስቲያን ያሏቸው። ያው እነዚህ ክርስቶሳውያን ናቸው፣ ክርስቶስን የሚከተሉ ሰዎች ናቸው ብለው ክርስቶስ አሏቸው እንጂ በመጀመሪያ ጌታ መምህር ስለሆነ እሱን የሚከተሉ ሰዎች ደቀ መዛሙርት ይባሉ ነበር፣ ወይም የኢየሱስ ተከታዮች ወይም ደግሞ የኢየሱስን የሕይወት ምሳሌነት የሚከተሉ ሰዎች ተብለው ነው የሚታወቁት። ስለዚህ ጌታን የመከተል ዋናው ዓላማ የጌታን ባህሪ፣ የጌታን መልክ፣ የጌታን ትምህርት የመኖር ጉዳይ ነው ተባብለናል። ስለዚህ ጌታን ስንከተል ምን ይሆናል ነበር የተባባል ነው? እግዚአብሔር በሚፈልገው ልክ የእግዚአብሔርን ባህሪ በሕይወታችን እያሳየን ትክክል እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን ሀሳብ ተግባራዊ እናደርጋለን ነው የተባባል። ሰው እንሆናለን ነው የተባባል። እግዚአብሔር ሰው ነው ብሎ የምጠራውን እንሆናለን ማለት ነው። ክርስቶስን ስንከተል በትክክል እግዚአብሔርን የሚያሳይ የእግዚአብሔር መልክ የሚገለጥበት የእግዚአብሔር ባህር የሚታይበት ሰው እንሆናለን። ይሄ ነው ዓላማው። እና ደግሞም ቅድመ ሁኔታም ነበረው ብለናል በመጀመሪያ ክፍለ ጊዜ ላይ እንዳነሳ ነው። ቅድመ ሁኔታው ምንድን ነው? ክርስቶስን በመቀበል አዲስ ህይወት በመቀበል ይጀምራል። ምክንያቱም እግዚአብሔር በመልኩ በምሳሌው የፈጠረው ሰው ከእግዚአብሔር ጋር ህብረቱ ተቋርጦ ስለነበረ በእነ አዳም መስመር መሳት፣ አሁን መስመሩን ለመቀጠል መጀመሪያ ወደ ክርስቶስ መምጣትና አዲስ የሆነን ህይወት መቀበል እንደ ቅድመ ሁኔታ ይጠይቃል ብያቸዋለሁ። ከዛ በኋላ ነው እንግዲህ የጌታ መንገድ መከተል የሚሆንልን። በሁለተኛው ክፍለ ጊዜ ደግሞ የጌታ መንገድ ስንከተል የመንገዱን ባህሪያቶች ነው እየተማረን ምንከተለው ብለን ስለጀመረን የመጀመሪያው ጌታ መንገድ ባህሪ ነበር ያየነው እሱ ምንድን ነበር የተባባለው አገልጋይነት በምን ነበር የተመለከተው የጌታን መንገድ የሚከተሉ አገልጋይነትን እንደ ህይወታቸው አካሄድ ይወስዳሉ ነው ያለውና ብዙ ነገሮችን ነበር የተመለከተው በተለይ አገልጋይነት የምለውን የጌታን ትምህርት ስንመለከት ወደ 3 ነገሮች መሄጃ መንገድ ነው ተባብለን ነበር አገልጋይነት ሰው ልክ ክርስቶስ እንዳደረገው ያደረገ አገልጋይ ሲሆን ወደ 3 ነገሮች ይወስደዋል አገልጋይነቱ ያንን ባህሪ በህይወቱ ስለማመድ የመጀመሪያው የከፍታና የብልጫ መንገድ ነው ብለናል እንደ ጌታ ትምህርት ዝቅ ማለት ሌሎችን ማገልገል የብልጫና የከፍታ መንገድ ነው ብለውን ነበር የተመለከትነው ቀጥሎ ደግሞ ፊተኛ ወይም አንደኛ ወይም ቀዳሚ የመሆኛ መንገድ ነው ብለናል በሶስተኛ ደረጃ ደግሞ የታላቅነትና የገዥነት መንገድ ነው የዓለም ተቃራኒ መሆኑን በደንብ አብራርቻለሁ ዓለም ላይ ነገሮች እንደዚህ ይሰራሉ አይሰሩም ተቃራኒው ነው የሚሰራው ሰዎች ፊተኛ መሆን ካስፈልግ ሌላ ሁሉ ወደ ኋላ እየገፉ ፍለፊት መገኘትን ይጠይቃል እዚህ ጋር ግን ተቃራኒውን ነበር የተመለከትነው አሁን እዚህ ላይ ብዙ ጊዜ አላጠፋም ግን ታስታውስ እንደሆነ በሁለተኛ ክፍል መጨረሻ ላይ እንደ የተመለከትነው ጌታ ራሱ አሁን ቅድምም ካነበብኩት ክፍልም እንዳስተዋላችሁት ጌታና መምህር ትሉኛላችሁ አዎ ትክክል ናችሁ እንደዛው ስለሆንኩኝ ግን ጌታና መምህር ሆኜ እግራችሁን አጠብ እኔን ደግሞ ያደረኩት ሆነ ብዬ ነው ምን ላደርግ ምሳሌ ልተውላችሁ ያለበትንም ክፍል ተመልክተን ነበር ስለዚህ ጌታ በትምህርትም በተግባርም ያሳያቸው ነገሮች ነው ምን መለከተው የመጀመሪያውን የተመለከትነው ስለ አገልጋይነት ነው ዛሬ ደግሞ ጥላትን መውደድ የሚባለውን የጌታ መንገድ ባህሪን እንመለከታለን በደንብ መነጋገር ያስፈልጋል እንዲህ ያሉ ነገሮችን አይኔ ክርስቲያን ነኝ ከእንግዲህ ምጠላው ሰው የለኝም ልትሉ ትችላላችሁ ግን ቃሉ ቢመረምረን አይሻልም ለመሰምተን እሱ መርምሮን ነፃ መሆናችንን ቃሉ ቢያረጋግጥ ይሻላል ጌታ ይክበር ስለዚህ የዛሬው ክፍል 3 ሁለተኛውን የጌታ መንገድ ባህሪን እንመለከታለን እሱ ምንድነው ጥላትን መውደድ የሚለው ስለዚህ ጌታ እንዲያስተምረን ከነገራችን ጸሎት እናርግ ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን ሆይ በፊት ያለን ደግሞ በቃልህ በተለያየ መንገድ እየተናገርከን ነው አባት ሆይ እናመሰግናለን ስለ ድምጽህ እናመሰግናለን ጤናና ሁሉንም ሁኔታዎችን አመቻችተህልን በዚህ ቦታ ደግሞ ቁጭ ብለን ከሳምንቱ ግርግራችን ደግሞ አሁን ደግሞ አረፍ ብለን ለህይወታችን መመሪያ የሆነውን የቃልህን ትምህርት እንድንማር ሁኔታዎችን አመቻችተህልን በፊትህ ስለሰበሰብከን ተመስገን ጌታ ሆይ በዚህ ስፍራ ቃልህን አስተምረን ቃልህን ደግሞ አቤቱ ጌታ ሆይ ልባችን በቃልህ ተመቻቸ ሆኖ ቃልህ የሚበቅልበት ቃልህ የሚያፈራበት አቤቱ ጌታ ሆይ እንዲሆንልን በጸጋህና በመንፈስ እንድትረዳን እንለምናለን ትኩረታችን ሐሳቤ ጋር እንዲሆን እርዳ አሜን እኔንም አግዘኝ ስለ ሁሉም ክብር ላንተ ይሁን በጌታ በኢየሱስ አሜን እንግዲህ አሁን እንደነገርኳችሁ የዛሬው ዋና ርዕሰ ጉዳያችን ሌላኛው ከጌታ ህይወት በተግባርና በትምህርት የተቀበልነውን ሁለተኛውን የጌታ መንገድ ባህሪ ነው የምንመለከተው እሱም ጥላትን መውደድ የሚለው ነው እንግዲህ ለዚህኛው ክፍል እንደ መነሻ ወይም እንደ መደላድል የምንጠቀምበት እግዚአብሔር ቃል ክፍል ማቴዎስ ወንጌል ምዕራፍ 5 ከቁጥር 43 እስከ መጨረሻ ወይም እስከ 48 ያለው ነው የሚሆነው ነገር ግን እኔ ቃላቶችን ማጥራት ላይ በጣም ትኩረት አደርጋለሁና በሱም ደግሞ አምናለሁ ቃላቶችን ጥርት ባለ መንገድ መረዳት ያስፈልጋል አሁን ምንድነው ብለናል ጥላትን መውደድ ብለናልና ለመሆኑ ጥላትን ስለመውደድ ከመውደታችን በፊት ኢቭን ጥላታችን ማን ነው የሚለውን ማወቅ አስፈልጊ መስኛ አይመስላችሁ አሁን ቅድም ያልኳችሁን ነገር እዚህ ጋር ድጋሚ ላነሳው ነው ስለ ጥላት ሲነሳ አንዳንድ ሰዎች ወይም ደግሞ አንዳንድ ክርስቲያኖች እኔ ሰው ጥላት የለኝም ጥላት የሰይጣን ብቻ ነው ብለው ሲፎክሩ ብዙ ጊዜ ሰምታችኋል እንደመፈክር የምንጠቀማት ነች እና ታዲያ ጌታ ጥላቶቻችን ውደዱ ሰይጣንን ውደዱ ማለቱ ነው አይመስለኝም ስለዚህ ሙሉን እውነት መያዝ ያስፈልጋል እኔ ጥላት የለኝም ከምንል እኔ የምጠላው ሰው የለኝም ብንል የሚሻል ይመስለኛል ዝም ብዬ ሳስብ የእውነት እግዚአብሔር ልባችሁን አስተካክሎ የምጠሉት ሰው ባይኖራችሁ በትክክል እንደ ጌታ እግዚአብሔር ልባችሁን ከሰራው የምጠሉት ሰው የላችሁ ያ ማለት ግን ጠላት የላችሁ ማለት ላይሆን ይችላል እናንተ እንኳን የምጠሉት ሰው ባይኖር የምጠላችሁ ሰው ሊኖር ይችላል ይህንን ማሰብ ያስፈልግ ማለት ግልጽ የሆነ ግንዛቤ መያዝ ያስፈልጋል ስለ ነገሮች በግብታውነት እንዳንንቀሳቀስና እንዳንላሳ እናስብም ጌታ ላይም እንዳንናማር ክርስቶስን መቀበል ማለት ከጠላት ነፃ መሆን አይደለም ከሰው አንጻር ጭምር ሳይቀር ማለት ነው የዘላለም ህይወት መቀበል የእግዚአብሔርን ባህሪ የምንለማመድበትና የምንኖርበት ህይወት ውስጥ የመግባት ጉዳይ ነው እንጂ ማለት ነው ስለዚህ የምንጠላው ሰው እንኳን እኛ የምንጠላው ሰው እንኳን ባይኖር የምንጠላው ሰው ሊኖር ይችላል ምክንያቱም ሰዎች ነን አያችሁ ከክርስቶስ አንበልጥም አይደለም ክርስቶስ እንኳን ከተጠላ እኛ ደግሞ የሱ ተከታዮች ነን ላይ ከሱ በጣም ዝቅ ያለነን ያ ማለት ምን ማለት ነው የኛ ባህሪ ደግሞ ሰዎችን ኦፈንድ ያደርግ ይችላል ሰዎች በክርስቶስ እንኳን የሚሰናከሉና ክርስቶስን እንኳን ጠልተው የሚገሉት ከሆነ ማለት ነው ስለዚህ ነገሮችን በግልጽ ማወቅ ያስፈልጋል እሺ ጠላት ምንድነው ለመሆኑ ጠላት ምንድነው ጠላት የሚለውን ሐሳብ ራሱ ግልጽ አድርጎ መረዳት ያስፈልጋል ጠላት እንግዲህ ሁላችንም እንደምናውቀው ዲፋይን እናርገው ወይም ደግሞ በያለን ሰው ከተባለ ጠላት ማለት ሌላን ሰው ወይም ነገርም ሊሆን ይችላል ግዴታ ሰው መሆን የለበት ወይም ደግሞ a group of individuals የተወሰኑ የሰዎች ስብስብንም ሊሆን ይችላል እነዚህን የሚጠላ ወይም የሚቃወም ማለት ነው የሚጠላ ማለት ሲያያቸው ወይም ሲያስባቸው ውስጡ ምረበሽ ማለት ነው ጠላት ማለት ስለዚህ አንዳንድ ጊዜ ወደ ምጫም ሊገባ ይችላል ሁልጊዜ ጠላት ሁልጊዜ ምጫ ውስጥ ማለት አይደለም ግን የሆነ የሚጠላ ሰው ደግሞ የሌሎችን ሰዎች ሁኔታ የማይቀበል የሚቃወም ሰው አንዳንዴ ርብጫም ሊወስድ ይችላል ሌሎቹ ሰዎች ላይ የሚታይ ተጽዕኖ የሚፈጥር ርብጫ ማለት ነው ስለዚህ የሚጠላው ነገር ሰውም ሊሆን ይችላል ቡድን ሊሆን ይችላል ነገርም ሊሆን ይችላል ጀስት ነገር ማለት ነው ሰው ያልሆነ ነገር ማለት ነው ጥላቻ ግልጽም ደግሞ ስውርም ሊሆን ይችላል አንዳንድ ጊዜ ሰዎች ሲጠሏችሁ ፍለፊታችሁ ላይ በጣም በቃ ወዳጃችሁ ሊመስሉ ይችላሉ ነገር ግን ከበስተኋላ እናንተ የምትጎዱበት ብዙ ነገር ሊያደርጉ ደግሞ ይችላሉ ሰው ለሌላ ሰው ጠላት ሊሆን የሚችለው ለምን ይመስላችኋል እነንም አስብ ያስፈልጋል እነ ከኛ የተነሳ ነው ያ ነገር የሚፈጠርባቸው መቼም ዝም ብሎ ከመረት ተነስተው ሰው መጥላት አለ እንዴ ወይም ነገርንም መጥላት የለም የሆነ ለጥላቻው የሆነ ምክንያት የሚሆን ነገር በእኛ ዘንድ ሲገኝ ነው ስለዚህ ሰው ሌላን ሰው የሚጠላው ለምንድን ነው ብለን ካሰብን ምናልባትም ፍላጎቱን ምርጫውን አላማውን የምንጻረር ከሆነ ነው በተለያየ ሁኔታ ማለት ነው በንግግር ሊሆን ይችላል በተግባር ሊሆን ይችላል ወይም ደግሞ ፍላጎቱን ምርጫውንና አላማውን እንኳን ባንጻረር እንደምንጻረር ውስጥ ካመነ እንደ ጠላት ነው እንቆጥራለን ማለት ነው ስለዚህ ዞሮ ዞሮ ከኛ ጋር የተያዘ ነገር አለ ያ ሰው እንዲጠላን የሆነበት የሆነ ከኛ ጋር የተያዘ ነገር አለ ማለት ነው ስለዚህ እነዚህ ነገሮች ማወቅ ያስፈልጋል እንግዲህ ከደህንነት ትምህርት ጀምሮ ከተለያየ እቃ ሰዎች እቃ ሊወስዱ እንደሚመጡ ተነግሮናል እቃ ሊወስዱ ነው የመጡት ስለዚህ ያው እቃቸውን ወስደው ቀስ ብለው ይሄዳሉ ከደህንነት ትምህርት ጀምሮ ወይም ደግሞ ከሰንደይ ስኩል ጀምሮ ብዙ የተሰጠን ትምህርት አለ ስለ ሰው መንፈሳዊ ጠላት ሰው ስንት መንፈሳዊ ጠላቶች አሉ ተብሎ ነበር የተማርነው ድሮ ትዝጋላችሁ ዓለም ስጋና ሰይጣን የሚባሉ ሶስት ጠላቶች እንዳሉን ያው ተምረናል ጌታን ከተቀበልንበት ጊዜ ጀምሮ እነዚህ ነገሮች ጠላታችን እንደሆኑ ያው ተነግሮናል ይታወቃል እንግዲህ ሰይጣን በዋናነት የመንፈሳዊ ዓለማችን ጠላት ነው ማለት ነው እንጂ በሚዳሰሰው በሚጨበጠው ዓለም ውስጥ ሰይጣን ጠላት ሆኖ ሊገለጥልን አይችልም ቅርጽና መልክ ያለው ነገር ስለሆነ መንፈስ ስለሆነ ምናልባት ዓለምን ሊጠቀም ይችላል የዓለምን ሲስተም ሊጠቀም ይችላል እንደዚሁም ደግሞ ስጋችንን ሊጠቀም ይችላል እንደዚሁም ደግሞ እንደኛ ሰው የሆኑትን ወዳጆቻችንን ሳይቀር ሊጠቀም ይችላል ማለት ነው ስለዚህ አሁን ዛሬ በግልጽ እንድትለዩ ያስፈልጋል በመንፈሳዊ ዓለም ሰይጣን የሚባል ጠላት አለን በገሃዱ ዓለም ግን ሰዎችም አንዳንዴ እንደ ጠላት ሊቆጥሩ ይችላሉ ዋናው ነገር እኛ የምንጠላው ሰው አለመኖሩ ነው እንግዲህ የጌታ መንገድ ነው ዛሬ የምንመለከተው እናንተ ብቻ ሰው አትጥሉ እንጂ ጠላት ሊኖርም ላይኖርም ይችላል እሱ ደግሞ ሊያሳስባቸው አይገባም ምክንያቱም ሰዎችን አትጥላኝ ወይም ደግሞ ጠላት አትሁንብኝ ማለት አንችልም አንዳንድ ጊዜ እንደ መነሻ ተጠቅመውኛ ለጠሉበትንም ነገር ለማንሳት ለማስተካከልም እየሞከርን ስቲል ሰዎች ሊጠሉ ይችላሉ ምክንያታዊም ላይሆን ይችላል አንዳንዴ በመንፈስ ተገፋፍተውም ከሆነ የሚጠሉ ጠላት ከሆነ ከጀርባ ያለው እንዲጠሉን እያደረገ ያለው ሁልጊዜ ማስተካከል የሚቻል አይደለም ዋናው ነገር ግን ሰው ጠላት ሊሆንብን እንደምችል ማወቅና በጌታ ትእዛዝ መሰረት ጠላቶቻችን ውደዱ የሚለውን ተግባራዊ ማድረግ እንደምጠብቅብን እንድታቁ ነው ሰይጣንን እንድንወድ አልታዘዝንም ስለዚህ ሰውን ነው ማለት ነው ጠላቶቻችን ውደዱ ሲባል ሰውን ነው ማለት ነው ስለዚህ ይሄ በጣም ልናውቀው የሚገባ ነው ኦኬ እንግዲህ አሁን نزي لزارو عند منشا من التكامون إجزابرين قال أبرن النامبر ماتو سونجل مراف أمست كقطر أربع سوست إسك أربع سمنتي اللون حساب نمان ببو بزي كفل قارنو من الكوية بزو تكسال تكسن نقردن حسابو تبدم بفنت النارجن بطعم قلت بغاني هونيتا من نقاقر عالب بنزاريم ماتو سونجل مراف أمست كقطر أربع سوست جمرون لزي النببار هون كزيني أدسو مدبنيا ترقونه من التكامة سلزي نانتم بيازاتو تايمان ببتي چلالاتو انده زيلا جيتانو من ناكرو وداجين ودد تلاتين تلا انده تبالي سمتاچوان انه قد تلاتو تشاچون وددو لمياس سادلو اچوم سلو الاتشوان لو انده زين بمادرگاچو بسماي لالو اباتاچو لجوش تهون اللاچو ارسو صحايون لكفوچنا لدقوچ ياوطال زنابونم لحاتي اتنيوچنا لصادقان يازم بال የሚወዷችሁን ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ? ቀራጮችስ ይህንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ? አይዛብስ ይህንኑ ያደርጉ የለምን? ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ብሎ በቃ ትዛዝ በትዛዝ ይዘጋል መጥፋ ነው። ምናልባት በተለይ ቁጥር 44 ላይ ስታነቡ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ ለሚያሳድዷችሁም ጸልዩ የሚለው ሐሳብ እናንተ የእናንተ ጋር ብዙ ተጨማሪ ሐሳቦች አሉት አይደለም? የሚረግማችሁ መርቁ ለሚጠሏችሁ መልካም አድርጉ ምሉ ተጨማሪ ሐሳቦች አሉትና እኔ ሁሉ ግዜ አድሱ መደበኛ ትርጉምን እንጠቀም ምላችሁ ከዚ ማንጻር ነው። አድሱ መደበኛ ትርጉም ከዚ ፍቲ እንደነገርኳችሁ በቅርብ ዘመን የተሰራ ስለሆነ በብዙ ጥንቃቄ የተሰራና ኦሪጅናል ቋንቋው ላይ በጣም ትኩረት ተደርጎ የተሰራ ከመሆኑ አንጻር አሁን ለምሳሌ የሚረግማችሁ መርቁ የሚጠሏችሁን ለምጠሏችሁ መልካም አድርጉ የሚለው ሐሳብ ኦሪጅናሉስ ባይኖርም ከዛ በኋላ በተፈጠሩ ቅጂዎች ውስጥ ተገኝቷል ማንስክሪፕቶች ውስጥ ያለ ሐሳብ ነው ግን ዋናው ኦሪጅናል ሐሳብ ጋር ስለሌለ ነው አሁን አዲሱ መደበኛ የሰሩ ሰዎች እነዚህን ሐሳቦች ዞር አድርገው ፉትኖት ላይ ያደረጉት ማለት ነው ስለዚህ ሐሳቡ ግን የተራራቀ አይደለም አይደል ዋናው ጌታ ማሰላለፈ የፈለገው ሐሳብ ምንድነው ጥላቶቻችንን እንድንወድ ደግሞ የሚያሳድዱንን ምን እንድናደርግ እንድንጸልይላቸው ዋናው ቁም ነገር እሱ ነው ዚሁስ ሐሳብ ወደለ ሐሳብ ተመረ ብዙ ማሳስበን መሪ ሁላይ ነው ፎከስ ማድረግ ያለብን ማለት ነው ስለዚህ እንግዲህ አሁን በዚህ ክፍል ጌታ ምን እየነገረን ነው እንደ ጣላት የሚቆጥሩንን ሰዎች እንድንወዳቸው ነው እየነገረን ያለው ማለት ነው እና ደሞ ልብ ማለት አለባችሁ ጥየጠቀሰ ነው አይደለም እየተናገረ ያለው ወዳጅህ ወደ ጣላትህን ጥላ እንደ ተባለ ሰምታችኋል ብሎ የሆነ ወይ ተጻፈ የሚመስል ወይም እንደመመሪያ የሆነ ቦታ የተቀመጠ የሚመስል ህግ የሚጠቅስ ይመስላል በዚህ ክፍል ተመረከቱት ማለት ነው ግን የሚገርማችሁ ነገር ይሄንን ሐሳብ በሙሴ ህግ ውስጥ አታገኙት ምክንያቱም እግዚአብሔር እንደዛ አይነት አምላክ ስላልሆነ እንደዛን ትእዛዝ ሊሰጥ አይችልም ለሰው ልጆች ነገር ግን በኋላ የመጽሐፍ ቅዱስ አጥኚዎች ያንን ነገር ሲያጠኑት የደረሱበት ነገር ምንድነው ጌታ በመድር ላይ በነበረበት ዘመን በሞት ባህር የሚባለው እስራኤል ያለበት አቅራቢያ ያለ ዋሻ ውስጥ የሚኖሩ ሰዎች አሉ። እዛ ሞት ባህር አቅራቢያ ላይና እነዚህ ሰዎች ከሚገባ በላይ ራሳቸውን ከሰዎች ያገላሉ። ምንም ልትመርታ አላቸው የብርሃን ልጆች የጨለማ ልጆች ብለው ሰውን በአጠቃላይ ለሁለት ይከፍላሉ። እስላሞች እንደዛው አይነት አመለካከት አላቸው ማለት ነው። እስላም የሆነ ዓለምና እስላም ያልሆነ ዓለም ለእንትን ያመጣል። እኛና እነሱ የሚባለውን ነገር በቀላሉ ስለሚያመጣው ማለት ነው። ስለዚህ የብርሃን ልጆች የጨለማ ልጆች ብለው ነው አጠቃላይ ሰዎችን የሚከፍሉት እነዛ ዋሻ ውስጥ የሚኖሩ የመንኩስና ስፕሪትም ይመስላል ከተቀረው ሰው ራስን ለማግለል እስኪገደሉ ድረስ ነው ትምርቱ ያመጣባቸው ስለዚህ ብርሃን ጨለማን ይጣላል አይደለም መብራት ስታበሩ ጨለማ ወዲያው ነው የሚጠፋ መብራት ስታጠፉስ ጨለማ ወዲያው ነው የሚመጣው እነዚህ ነገሮች አብረው የሚቀላቀሉ አይደሉም ባጭሩ ማለት ነው ስለዚህ ምንም ትምርት አላቸው ልክ ጨለማና ብርሃን እንደማይዋደዱ ሁሉ የጨለማ ልጆችና የብርሃን ልጆችን ፈጽሞ አብሮ ሊሆኑ አይገባም የሚል ትምህርት ነው ስለዚህ የነሱን አይነት እምነት የማይከተሉት ኦሬዲ አውቶማቲካሊ የጨለማ ልጆች በሚለው ካተጎሪ ውስጥ ለሚወድቁ ይጣሏቸዋል ማለት እንደ ጣላት ቆጥረው ይጣሏቸዋል ከኛ ጋር የማይሆኑ ከሆነ ያው ጣላቶቻችን ናቸው ምንና አሳሰቡ እንዳለ እስራኤልን ወይም ደግሞ ያይሁድን ማህበረሰብ ካልቸር የተቆጣጠረ የሆነ ማለት ነውና ስለዚህ ጌታ ያንን ስል የእግዚአብሔር ቃል ውስጥ የተጻፈ ነው ማለት አይደለም ግን ኦሬዲ እንደ ሞራል ህግ ተቀብለውት ምኖርበትን ነገር በትክክል ትክክለኛውን የሞራል ህግ ልሰጣቸው ስለፈለገ ነው ይልቁኑ ዘሌዋውያን ምዕራፍ 19 ቁጥር 18 ላይ የተጻፈ ነገር አለ ምን ይላል ወገኔን አትበቀል ወይም ምቀኛ አትሁንበት እንግዲህ ወገኔን ስል ያው ዘርህን ማለት ነው ያው ግልጽ ስለሆነ መጽሐፍ ቅዱስ ለአይሁድ ህዝብ ቁን የተጻፈው ይሄ የብሉይ ኪዳኑ በተለይ ህጎቹ መመሪያዎቹ እንደ አይሁድ የሚኖሩበት ነው እንጂ የተቀረውን ዓለም የሚገዛ ህግ አይደለም። ስለዚህ ወገንህን ምቀኛ አትሁንበት አትበቀል፣ ነገር ግን ባለንጀራህን እንደራስህ ውደድ፣ እኔ እግዚአብሔር ወይም ያህዌ ነኝ ብሎ ትእዛዝ ሰጣቸዋል ማለት። ስለዚህ በመሰረቱ ባለንጀራን መውደድ የእግዚአብሔር ህግ ነው፣ ነገር ግን ጠላትን መጥላት የእግዚአብሔር ህግ አይደለም። እነሱ ግን ምን አደረጉ? የእግዚአብሔር ህግ ውስጥ ያለውንና የእግዚአብሔር ህግ ውስጥ የሌለውን አንድ ላይ አወዳጁትና የሞራል መመሪያ አድርገው ማህበረሰቡ እንደዛ ግንዛቤ እያዳበረ መጣ ማለት ነው። ስለዚህ ይሄ የብርሃን ልጆችና የጨለማ ልጆች፣ ጨለማና ብርሃን ጠላት ናቸው። ስለዚህ የብርሃን ልጆችም ለጨለማ ልጆች ጠላት መሆን አለባቸው ከሚለው አስተሳሰብ የመጣ ነው። ኦኬ፣ ይሁን። ለማንኛውም እንደው እግረ መንገድ ነገሩ እንዲገባን ነው። ጌታ የሆነ የሚጠቅስ ከሆነ ወይ ከመጽሐፍ ቅዱስ ነው ወይ ከባህላቸው ስለሆነ የሚጠቅሰው የቱ ጋር ነው የተጠቀሰው የሚለውንም ማወቅ ያስፈልጋል። ጠላትህን ጥላ ወዳጅህን ውደድ እንደተባለ ሰምታችኋል ስል ከየት ነው ያመጣው? ብሉይ ኪዳን ላይ አልተጻፈም። ነገር ግን ማህበረሰቡ እንደ ሞራል ህግ ተቀብሎ ሲኖረው የነበረውን ስለሆነ ነው። ስለዚህ ይሄ ትክክለኛ አስተሳሰብ ስላልሆነ በእግዚአብሔር ዓለም ማለት እንግዲህ የሚወደድን ብቻ እየወደድን የሚጠላንን እየጠላን ከሆነ ማህበረሰቡ ሃርሞኒ አይኖረውም፣ ወይም ደግሞ ህብረት የሚባለው ነገር ይጠፋል። ጌታ ያንን ማስተካከል ስለፈለገ ነው ይህንን ህግ ያመጣው ማለት ነው። የተስተካከለው የሞራል ህግ ችሎ ከሰዎች ክፋትም አልፎ ሰዎችን መውደድ በኋላ ሰዎችንም ወደ ትክክለኛ ቦታ ያስተካክላል። ስለዚህ ያለው የተሻለ አማራጭ እሱ ነው። እንግዲህ አሁን ክርስቶስን የሚከተል ማንኛውም የጌታ ተከታይ እግዚአብሔር በህይወቱ ደምቆ እንዲታይ ከፈለገ አሁን በጌታ ትምህርት መሰረት ምንድን ነው የምጠበቅበት? የምጠላው ሰው እንኳን ቢገኝ ብኖር ያንን የሚጠላውን ሰው ምን ማድረግ አለበት? ከጌታ ህይወት ምሳሌነት መውሰድ አለበት። ስለዚህ የሚጠላውን ሰው ጭምር ሊጠላው አይችልም፣ በቃ መውደድ ነው ያለበት። ምክንያቱም ነገ ያ ሰው ሀሳቡ አመለካከቱ ሊለወጥ ይችላል። ሰው ነን፣ ሀሳብ እንቀይራለን። እኛ አማልክት አይደለንም። ስለዚህ ሰዎችን የምንፈርጅና የምንገፋ ከሆነ እድል እንከለክላለን ማለት ነው። ስለዚህ አያችሁ፣ ትክክለኛው የሞራል ህግ ወይም ትክክለኛው የሞራል አካሄድ ጌታ የሰጠው ትምህርት ነው። የምጠላንም ቢሆን ስንወድ ልቡ ይሸነፋል። ጠላትን መጥላት፣ ወዳጅን ብቻ መውደድ፣ ይህ ኦፍኮርስ ተፈጥሯዊ ምላሽ ነው። ይሄ የሰው ነፍስ በተፈጥሮ የምታደርገው ነገር ነው። ነገር ግን የክርስቶስ ተከታይ ነን ካልን ከዚህ ያለፈ ነገር ማድረግ አለብን። ጌታ ኢየሱስ ክርስቶስ ጠላቶቻችሁን ውደዱ፣ ለሚያሳዷችሁም ጸልዩ ብሎ በትእዛዝ መልክ ለተከታዮቹ ያስተማረው ትምህርት ዝም ብሎ በትምህርት ብቻ አይደለም ያስተማረው። አይደለም እንግዲህ ባለፈውም እንደተመለከት ነው። ይሄም ፕራክቲካሊ በተግባር ያደረገው ነገር ነው። ለሚጎዱት፣ ለሚያሰቃዩት፣ ለሚሰቅሉት ጸሎት አድርጓል። መቼም ሰው ሲያሳዳችሁ የመጨረሻው ጥግ ምንድን ነው? እናንተን ከምድር ገጽ መሰረዝ ነው አይደለም? ኢየሱስ ላይ ይሄ ነው የደረሰው። ማክሲመም ሰዎች ሲያሳዷችሁ የመጨረሻ በእናንተ ህይወት ላይ ማድረግ የሚችሉት እናንተ ማጥፋት ነው። ኢየሱስ ለሚያጠፉት ኤግዛክትሊ አድርጉ እንዳለው እንዳደረገ እንመለከታለን። ይህንን በህይወት ምሳሌነት እንመለከታለን። ትምህርት ብቻ አድርጎ ዞር አላለም ነው። ባለፈው ተመልክተናል። እርስ በርሳችሁ እንደዚሁ አሁን እኔ እንዳደረግኩ እንድታደርጉ ነው ምሳሌ ተሆላችሁ ብሎ ፕራክቲካሊ አዘዘም አደረገም። አሁንም ትምህርት ሰጠ። ማቴዎስ 5 አሁን ያነበብነው ክፍል ላይ ትምህርት ሰጠ። ሉቃስ ወንጌል ምዕራፍ 23 ላይ ደግሞ ሊሰቀል ሲያዋክቡት ሲይዙት በነበረው ታሪክ ውስጥ ደግሞ ምን አደረገ? ፕራክቲካሊ ያስተማረውን እሱም ኖረ አሳየን ማለት ነው። እስኪ ክፍሉን ሄደን ለማየት እንሞክራለን። ሉቃስ ምዕራፍ 23 መጀመሪያ የእሱ ጠላቶች ወይም ደግሞ እንደ ጠላት የቆጠሩት ምቀኛ የሆኑበት ሰዎች ያደረጉትን ነው መጀመሪያ የምንመለከተው ከቁጥር 13 ጀምሮ እስከ 25 ሉቃስ 23 ከቁጥር 13 እስከ 25 ውስጥ የኢየሱስ ጠላቶች ወይም ደግሞ ኢየሱስን የሚጠሉ ሰዎችና እንደ ጠላት የቆጠሩት መሰደድ አለበት መወገድ አለበት ያሉ ሰዎች እንዴት ጥላቻን እንዳሳዩ ወይም ደግሞ እሱን ለመጉዳት እንዴት እንደሄዱ እሱን መጀመሪያ እንደ ግንዛቤ መያዝ ያስፈልጋል። የእሱ ምላሽ ከማየታችን በፊት ማለት ነው። እኔ አነባለሁ፣ ብዙም ጊዜ ማጥፋት አይኖርብንም። እዚህ ላይ እንደዚህ ይላል ከቁጥር 13 ጀምሮ ሉቃስ 23 ጲላጦስም የካህናት አለቆችን ገዢዎችንና ህዝቡን በአንድነት ሰብስበው እንዲህ አላቸው፣ ይህ ሰው ህዝቡን ለአመፅ ያነሳሳል ብላችሁ ወደ እኔ አምጥታችሁ ነበር። እኔም በእናንተ ፊት መርምሬው ባቀረባችሁበት ክስ አንዳች ወንጀል አላገኘሁበትም። ደግሞም ሄሮዶስ እንዲሁ ምንም ስላላገኘበት ወደ እኛ መልሶታል። እንደምታዩት ይህ ሰው ለሞት የሚያበቃ ምንም ነገር አልፈጸመም። ስለዚህ ቀጥቼ እፈታዋለሁ አላቸው ማለት ነው። ንጉሱ ወይም አገረ ገዢ ይህን ያለው በበዓሉ አንድ እስረኛ እንዲፈታላቸው የግድ ያስፈልግ ስለነበረ ነው። ያው ልማድ አላቸው። የበዓል ወቅት ነው ታውቃላችሁ፣ ኢየሱስ የተገደለው። ፋሲካ ደግሞ የአንድ ቀን በዓል አይደለም፣ የሳምንት በዓል ነው በአይሁዶች ማለት ነው። ስለዚህ በባዓል የተለመደ የይቅርታ አሰራር አለ በባህላቸው ማለት ነው። ስለዚህ ህዝቡ ኦሬዲ ካገረገጁ ምን ይጥብቃሉ? አገረገጁ ቢያንስ አንድን ሰው በዚህ ባዓል ደሞ ነፃ ያወጣል። ምን ነው ነፃ? ባገራችንም አለ በሁሉም ያለም ክፍል ያለ ነው። መንግስታት አንዳንድ ጊዜ ባዓላትን አስተካከሉ ጥሩ ጸባይ ያሳዩ በስነ ምግባር የታነጹ ማለት ማረሚያ ጋር ከገቡ በኋላ እስር ቤት ከገቡ በኋላ በጥሩ ሁኔታ ይቆዩትን ደግሞ ቶሎ ነፃነታቸውን እንዲያገኙ ወደ ማህበረሰቡ የሚለቀቁበት ሁኔታ አለ። ስለዚህ አሁን ጲላጦስ ምን አሰበ? ይሄ ጥሩ አጋጣሚ ነው። አሁን ይሄ ንጹህ ሰው ነው ምንም ስላላደረገ በቃ እሱም ቢፈታውና ያንን የተለመደቻውን ባህል በቃ እሱም በመፍታት ነው እንትን ምዘጋ የምን ነበር ሐሳብ የነበረ ማለት። ስለዚህ ሁሉንም ነገር አስረዳ። ያው እንደምታውቁት ሄሮድስ ጋር ወስደውት ነበር። ሄሮድስ የሚባለው የሰመን ይሁዳ ገዥ ነው ወይም ገሊላ ኢየሱስ ያደገበት አካባቢ አስተዳዳሪ ሄሮድስ ይባላል። ይሄ ጲላጦስ የሚባለው ደግሞ ኢየሩሳሌም ያለበት ደቡባዊ የይሁዳ ክፍል አስተዳዳሪ የሆነ ሰው ነው። አጋጣሚ ሆኖ የሰመኑ አስተዳዳሪም በባዓል ምክንያት የት ነው ያለው? ኢየሩሳሌም ስለሆነ የነበረው ኢየሱስ ገሊላዊ መሆኑን በተረዳ ጊዜ እንደ የገሊላ ሰው ነው እንደ እስኪ ወደ ራሱ ገዢ ወሰዱት ብሎ ነበረ። ግን አልሆነም። ሄሮድስ ምን አድርጎታል? ወደ ጲላጦስ ነው የመለሰው እሱ ይፍረድ ብሎ ማለት ነው። ስለዚህ ጲላጦስ ምን አሰበ? እንዲያውም አንድ ሰው ይለቀቅ ያለ በዚህ በባዓል ሰሞን በቃ ይሄ ሰውዬ ምንም ስላላደረገ እሱን ነው መልቀቅ ያለብኝ ብሎ አስቦ ነበረ። ተሳክቶለት እንደሆነ እንመልከት። ቁጥር 18 ህዝቡም ሁሉ በአንድ ላይ ይህን ሰው ወዲያ አስወግደው በርባንን ፍታልን እያሉ ጮሁ ይላል። በርባንም በከተማ ውስጥ የህዝብ አመፅ በማነሳሳትና በነፍስ ግድያ የታሰረ ሰው ነበር። አስቡ እንግዲህ ማረሚያ ቤትስ እንኳን በምህረት የሚለቀቁት ምን አይነት ሰዎች ናቸው? እኛ እስከምናውቀው ድረስ በስነ ምግባራቸው አትሊስት እዛ ከገቡ በኋላ ተጸጽተው በስነ ምግባራቸው የተመሰገኑ ሰዎች ናቸው አይደለም? ቶሎ ያለ የእንትን ጊዜያቸው ሳያልቅ የሚለቀቁት እንጂ ጭራሽ ሰውን የሚገል አመፅ ሽብር የሚያስነሳ ሰው አይደለም መሆን የነበረበት። ጲላጦስ ኢየሱስን ልፈታው ስለፈለገ እንደገና ተናገራቸው። እንደ ልመናም ይመስላል አይደለም? ደጋግሞ ይሄ ሰው እኮ ንጹህ ነው ባካችን። ላይክ አያችሁ፣ ህልና የሚባል ነገር አለ። በገዢዎች አእምሮ ውስጥ ቢሆን ህልና የሚባል ነገር አለ። አንድ ሰው ንጹህ ከሆነ ህጉ የሚያስገድለው ወይም ደግሞ እንዲጠፋ የሚያደርግበት ምንም ነገር ካልተገኘበት እንዴት ነው ሰው ደፍሮ ያንን ነገር ማድረግ የሚችለው? ከባድ ነው እኮ፣ ህልና ይጠይቃል። ስለዚህ እንደገና ተናገራቸው፣ እንደገና ወደ ህዝቡ ሄደ። እነርሱ ግን ስቀለው ስቀለው እያሉ ጮሁ ነበር። ጲላጦስም ሶስተኛ ጊዜ ለምን ይህ ሰው ምን የፈጸመው ወንጀል አለ? እኔ ለሞት የሚያበቃ ምንም በደል አላገኘሁበትም። ስለዚህ ቀጥቼ እፈታለሁ። እንደው ደስ እንድላቸው እንደው ትንሽ ላስገርፈው እና እንልቀቀው እባካቸው አይነት ነገር ነው መስለው፣ ልመና ነው መስለው። እነርሱ ግን ድምፃቸውን ከፍ በማድረግ እንድሰቀል አጥብቀው ለመኑ ትላል። ጩኸታቸውን በረታ። ስለዚህ ጲላጦስ የጠየቁት እንዲፈጸም ውሳኔ አስተላለፈ። የህዝብ አመፅ በማነሳሳት በነፍስ ግድያ ታስሮ የነበረውን እንድፈታላቸው የለመኑትን ያን ሰው ማን የሚባለውን በርባን የሚባለውን ፈታላቸው። ኢየሱስን ግን እንዳሻቸው እንዳደርጉት አሳልፈው ሰጣቸው ይላል። ታሪኩን ስትመለከቱ የጥላቻን ጥግ ነው እያሳያችሁ ያለሁት። እንግዲህ ጌታ ምን ብሎ አስተምሯል? ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ። እንግዲህ በህይወቱ ያልሆነን ነገር አይደለም፣ በህይወቱ ያሳየንን ነገር ነው እየተመለከትን ያለ ነው። የጌታ መንገድ ስለመከተል ስለሆነ እያወራን ያለ ነው። አሁን ከላይ በሉቃስ ላይ ያነበብነውን ታሪክ ማቴዎስ በምዕራፍ 27 ላይ ያንኑን ታሪክ ሲዘግበው ተጨማሪ መረጃዎችን ይሰጠናል። ለምሳሌ ማቴዎስ በጻፈው ላይ ምን ይላል? ጲላጦስ እንግዲህ ሶስት ጊዜ ህዝቡን እንደለመነ አይተናል አይደል? አሁን ያነበብነው የሉቃስ ታሪክ ላይ ማለት ነው። ማቴዎስ ላይ ምዕራፍ 27 ቁጥር 24 ላይ ምን ተብሎ ተጽፏል? ጲላጦስም ወደ ህዝቡ ሄዶ እኔ ከዚህ ሰው ደም ንጹህ ነኝ፣ ከእንግዲህ ኃላፊነቱ የራሳችሁ ነው ብሏቸው ነበርና እንደ ምሳሌ እንኳን እንዲሆን ውሃ አስመጥቶ በፊት ለፊታቸው ነው እጁን የታጠበው። ታሪኩ እንደምታውቁት ማለት ነው። የዚህን ያክል ህልናን የሚያስጨንቅ ፍርድ ነው የፈረደው ማለት ነው። አሳልፎ መስጠቱ ከአቅሙ በላይ ሆኗል፣ ጨንቆታል። በመጨረሻ ግን ይህንን ነው ያደረገው። ህዝቡ ግን ምን ብለው መለሱ? ቁጥር 25 ላይ ደሙ በእኛና በልጆቻችን ላይ ይሆን ይላሉ። አንዳንድ ጊዜ በአክቲቪስቶች ህዝቡ ሲነሳሳ ምን እንደምናገር እንኳን አይታወቅም። አንዳንድ ተመልከቱ እንግዲህ ይሄ ሰው ይገደል እኮ የተባለው ህዝቡ ስለሱ በቂ እውቀት ስላለው አይደለም። ታሪኩን ስታነቡት እነዚህ ሉቃስ መግቢያ ላይ አሁን ቅድም ምዕራፍ 23 ላይ ሳነብላችሁ የነበረው ክፍል ላይ ወደ ላይ ከፍላችሁ ስታነቡ የሸንጎ የካህናት አለቆችና የአይሁድ ሸንጎዎች ህዝቡን ጭምር ነው ያግባቡት። ለምን? ንጉሱ ወይም ደግሞ አገረ ገዢው እንደሚለቀው ያውቃሉ፣ ምንም ያጠፋ ሰው ስላልሆነ። ከዛ ህዝብ ውስጥ ወሬ አወሩ፣ ይሄ ሰውዬ ሽብርተኛ ነው፣ አደገኛ ነው፣ መርዘኛ ነው፣ መወገድ አለበትና ሙባስ ነስተው ነው ማለት። ጲላጦስ ተገዶ የፈረደው የህዝቡን ሞት ፈርቶ ነው። በጣም የሚገርም ነገር ነው። አስቀድመው ህዝቡን ቀሰቀሱ ማለት። ህዝብ ደግሞ ይሄ መንጋ ነው የተባለው የሆነ ጊዜ ኢትዮጵያ ውስጥም የመንገስ አሰም ይባል ነገር ህዝቡን በቀላሉ በሐስተኛ መረጃ ማነሳሳት ይቻላል። ያ ደግሞ ለመንግስት አደገኛ ነው ማለት። አንድ ሽብር ከተነሳ ነገሮች ከቁጥር ውጪ ሊሆኑ ስለሚችሉ አንዳንዴ እንዲህ ያለ ፍርድም ያስፈርዳል። እንዲህ ያለ ፍርድም ያስፈርዳል። ንጹህ የሆነ ሰውም በቀላሉ ለሞብ እጅ የሚሰጡ ከሆነ ያስተዳድር ሰዎች እንዲህ ያለ ነገር የሚፈጠርበት ሁኔታ አለ። እዚህ ጋር ተመልከቱ እንግዲህ። ስለዚህ በህዝቡ ላይ የካህናት አለቆቹ አስቀድመው ህዝብ ውስጥ በዘሩት ወሬና እንትን በሉ ሄዳችሁ በቃ ሄዳችሁ እንደምንም በቃ እየጮሃችሁ ጫና ፍጠሩ ባይሉ ኖሮ ጲላጦስ ምናልባትም ወደዚህ ውሳኔ አይደርስም ብዬ አስባለሁ። ጲላጦስ ኢየሱስን ለሞት የሚያበቃው አንዳች ጥፋት ስላላገኘበት ይፈታዋለሁ ቢል እንኳን በዚያ በበዓል ሰሞን አደገኛ ሽብር እንደምነሳ ወደ ስለገባው ነው። እንደዛ ነው የምለው መጽሐፍ ላይ የተጻፈው ነው። ሽብር ከማስነሳት በስተቀር ምንም ፋይዳ እንደሌለው ተገነዘበ ይላል። አሁን የህዝቡን ሀሳብ ካልፈጸመ ሽብር ሊነሳ ይችላል። ወቅቱ ደግሞ የበዓል ወቅት ነው። ከዓለም ሁሉ ሰው ወዴት መጥቷል? ወደ ኢየሩሳሌም መጥቷል። ለሀገሩ ምስል ጥሩ አይደለም አይደለም? በባለፈው ፋሲካ እኮ ሽብር ተነስቶ እኮ ስንት ሰው ሞተ ቢባል አስተዳዳሪዎቹ ተጠያቂ ይሆናሉ፣ በቄሳር ዘንድ እንኳን ማለት ነው። አስቸጋሪ ነው የሚሆነው ለእነሱ ማለት ነው። እንግዲህ ይሄ ሁሉ ግፍ ሆኖበት የጌታን ደግሞ ምላሽ እንመልከት። ጠላቶቻችሁን ውደዱ የሚለውን ሀሳብ እንዲትዝሉ ነው የሚፈልገው። ጠላት ማለት እንግዲህ እስክጠፉ እንደዚህ የሚለምንና እርግማንን ሁሉ በልጆችና በዘሮቻቸው ላይ እስክጠሩ ድረስ የሆነውን የጥላቻን ጥግ ካየን፣ አሁን ደግሞ ለዚህ ሁሉ ግፍና ጥላቻ የኢየሱስ ምላሽ ምን ነበር? በዚሁ በሉቃስ ምዕራፍ 23 ከቁጥር 32 እስከ 34 ያለው እንመልከት። አሳልፎ ሰጣቸው አይደለም? ንጉሱ እንዳሻቸው እንዲያደርጉበት የለመኑትን ያ ነፍሰ ገዳይና ሽብርተኛውን ለቀቀ። ይሄኛውን ሰውዬ ደግሞ እንዳሻቸው አድርጉት እንግዲህ ብሎ ሰጣቸው ማለት ነው። እና ከዛ በኋላ እያንገላቱት እየወሰዱት ነበረ። ቁጥር 32 ላይ እንደዚህ ናል። ከእርሱም ጋር እንዲገደሉ ሌሎች ሁለት ወንጀለኞችን ወሰዷቸው። እና እያካለቡ ወደት እየወሰዱ ነው? ወደሚገደሉበት ቦታ እየወሰዱ ነው ማለት ነው። ቀራኒዮ የተባለ ቦታ በደረሱ ጊዜ ሰቀሉት። ወንጀለኞቹንም አንዱን በቀኝ ሌላውን በግራ ሰቀሏቸው። ፋይናሊ መሰቀል ስለሆነ መደምደሚያው የዚህ ሁሉ ግርግርና ልመና። አሁን ቁጥር 34 ላይ የኢየሱስን ምላሽ ተመልከቱ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ ይላል። ይሄ ሁሉ ሆኖበት ይሄ ሁሉ ስቃይ ደርሶበት የኢየሱስ ምላሽ ምን ነበረ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ልክ ለሚያሳድዷችሁ ጸልዩ ያለውን በተግባር ምን አደረገ ማለት ነው? አሳየ ማለት ነው። ስለዚህ እነዚህን ሰዎች የእጃቸውን ክፈላቸው አለ። ይቅር እንዲላቸው ነው የጸለየላቸው። ልክ በአስተማሪው ትምህርት መሰረት እኛ እንድናደርግ ከኛ የሚጠብቀውን በሱ ሲደርስ በተግባር አሳየ ማለት። ስለዚህ ጠላትን መውደድ ለሚያሳድድ መጸለይ ማለት በተግባር ይሄው ሌላ አይደለም አይደል? መቼስ መውደድ ማለት በፍቅር ሰውየውን ለማቀፍ መንገብገብ አይደለም አይደል? ፍቅር ሲባል እኮ ሊገባን ይገባል። በነገራችን ላይ ውደዱ ሲባል ልክ ለልጆቻችን ወይም ደግሞ ለቤተሰብ አባላችን የሆነ ያለንን መንሰብሰብ አይነት እናሳያቸዋለን ማለት አይደለም። ነገር ግን ያ ሰው ላይ ጉዳት እንዲደርስ በቃ እኛ ላይ ያደረሱት አይነት እንዲደርስባቸው አለመፈለግ ነው ባጭሩ ማለት ነው። ቢያንስ እነሱ ይትረፉ ብሎ ማሰብ መቻል ነው። ላይክ የበደላቸው ሰው ቢበደል እኔ ሁልጊዜ ምን አስባለሁ? ሁለት በደል አይሆንም ወይ? በእርግጥ አይምሯችን እንደዛ አያስብም። የሰው ተፈጥሯዊ አይምሮ እንደዛ አያስብም። ፍትህን ስለሆነ ህሊናችን የሚፈልገው። ለምሳሌ የቤተሰብ አባል የገደለብን ሰው ቢገደል የእኛ የተገደለን ሰው እየመልሶ ያመጣልናል ወይ? ሁለት ነፍስ አልጠፋም ወይ? ላይክ ጥፋቱን ማባዛት አይደለም ወይ? ላይክ ነገሩን እንደው ዝም ብላችሁ በኖርማል አይምሮ ስናስበው እኮ ለእኛ እንኳን የማይጠቅም ነገር ነው። ይሄ አይን ለአይን ጥርስ ለጥርስ የተባለ ህግ ምጣ ቢባል ለእኛ እኮ ምንም አይፈይድም። እንደው ትንሽ የህልና እርካታ ይሰጠን ይሆናል እንጂ የእውነት የተጎዳነውን ጉዳት ወደ ቦታ አይመልስም፣ መልሶ አያመጣው። ስለዚህ ኢየሱስ ብዙ እንግልት፣ ስቃይ፣ ውርደትና በመጨረሻ መስቀል ላይ እስከ መንጠልጠል የደረሰ ከቅናትና ከጥላቻ የመነጨ ግፍ ተፈጽሞበታል። ንጉሱም ጲላጦስም ከቅናት ተነሳስተው እንደዚህ ይህንን ሰው እንዲገደል እንደሚፈልጉ አውቆ ነበርና ይሄ ኢየሱስን ልፍታላችሁ ወይስ በርባን ልፍታላችሁ ብሎ ጠይቃቸው ሁሉ ይላል። ገብቶታል አገረ ገዥ ዘንዶም ዘዴ ነገሩ ግልጽ ብሎ ታይቶታል። ከቅናት የመነጨ ክስ ነው እንጂ ሰውየው ላይ ምንም አላገኘበትም የእውነት ሲመረምረው ማለት ነው። ስለዚህ በቅናትና በጥላቻ ነው ፋይናል ምን ያደረጉት ኢየሱስን መስቀል ላይ እስክንጠለጠል ድረስ ያሳደዱት ማለት ነው። እሱ ግን ምን አላደረገም፣ አልተራገመም፣ እግዚአብሔር እጃቸውን ይስጣችሁ አላላቸው። አረ እግዚአብሔር አንድ በለኝ እነዚህን ሰዎች ማፍዳቸው ልሰጣቸው ይገባል ብሎ ማልጸለየ እንድትርፉ ነው ጸለየላቸው። እንድትርፉ ነው ባስተማረው ትምርት መሰረት ከፍቅር የመነጨ ርህራሄ ነው ያሳየ። እንዲያው ምን ብሎ ነው ያለው? የሚያደርጉትን አያውቁ ኡነት ነው የሚያደርጉትን ቢያውቁ ኖሮ ንጹህ ሰው አይከደል ማለት ኖርማል ንጉሱ ራሱ እንዴት እንደተጨነቀ ተመልከቱ። ግን አንዴ ከተጠላ ሰው አንዴ ይሄን አይኑ ከተያዘ ያ ማየት የማይፈልገው እንዲገደልለት የሚፈልገው ከዞር እስክል ድረስ ሌላ ነገር ማየት አይችልም። አስቸጋሪ ነው የሰው ተፈጥሮ። ኢየሱስ ይቅርታ ወይ ምህረት ይገባቸዋል አለ ጭራሽ ማለት ነው። እንዲህ የተጎሳቆለ እየተገደለ ማለት ነው። ስለዚህ እሱ ላይ ባደረሱት ግፍ ተጠያቂ እንዳይደረጉ ነው። ይልቁኑ ምን ያደረገው? ወደ እግዚአብሔር ልመና ማቅረብ ጀመረ ማለት ነው። ኦፍ ኮርስ እግዚአብሔር ያስጠይቃቸዋል በእርግጠኝነት፣ ምክንያቱም ይሄ እግዚአብሔር ህግ ነው። ንጹህ እንደሚታፈስ እጅ በሰው እጅ ደግሞ ደሟ እንደሚፈስ መጽሐፍ ቅዱስ ይናገራል። ለምሳሌ ኢየሱስ ግን ያንን ነገር ጣልቃ መግባት ፈለገ ማለት ነው። አያችሁ፣ አሁን እኔና እናንተ ጠላቶቻችንን የምንወደው በዚህ መንገድ ነው ማለት ነው። እኛ ላይ ግፍ የፈጸመና እኛ ላይ ጎዳን ሰው ቢያንስ እግዚአብሔር እንዳይጎዳው ጭምር መጸለይ መቻል አለብን። በእኛ ምክንያት ምን እንዳይሆን፣ በእኛ ምክንያት ተጠያቂ እንዳይሆን። እንደው እህታችን ለምለም እዚህ ቁጭ ብላለች። ከእሷ የተማርኩትን አንድ ጸሎት ልንገራቸው። እዚህ አካላል ብዙ ነገሮችን ከእሷ ተምሬያለሁ በጸሎት አንጻር ማለት ነው። እና ብዙውን ጊዜ ምን ትላለች፣ የሆነ በልጆቿ ምክንያት ወይም በሆነ ሰበብ ልቧን የሚጎዳና ያው እህቶች እንግዲህ ቶሎ ታለቅሳላችሁ፣ ያስለቅሳት ነገር ሲፈጠር ቤት ሄዳ የምትጸልየውን ጸሎት ነው የምትነግረኝ ማለት ነው። ላይክ ምንድን ነው የምታደርገው? ይሄ ነገር እኮ ምናልባትም ሰዎቹ ያሉበት ሁኔታ ምናልባትም በሌላ ኃይል ቁጥጥር ውስጥም ሊሆን ይችላል ብላ ጸልያለሁ አለች። በቃ መርጅ የመረቀች እየባረከች ማለት ነው። እና ምን ትላለች ደግሞ አንዳንድ ስትጸልይ፣ ጌታ ሆይ በእኔ ምክንያት በሰማይ ቤት የሚጠየቅ ሰው አይኖር ትላለች። ማለት ለምለምን እንዲህና እንዲህ ስላደረግ ተብሎ የተመዘገበበት ሰው ይኖራል አይደለም? ጌታን ካልተቀበለና ያ በደሉ ካልተደመሰሰ በስተቀር በኢየሱስ ደም ክፍያው ካልተፈጸመ በስተቀር በተለይ ጌታን የማያውቁ ሰዎች ላይ የሚሰሩት ግፍ ሁሉ ይመዘገባል እንዳለ ነው የሚቀመጠው። ክፍያ ስላልተፈጸመ ማለት ክርስቶስን ቢቀበሉ ግን ኦልሬዲ ክፍያው አስቀድሞ ዲፖዚት ተደርጎ ነበር ማለት ነው። እና አያችሁ ኢየሱስ እግዚአብሔር ይባርክ የኢየሱስን አካሄድ ነው ሳሁን የተከተለችው ማለት ነው። አያችሁ ያስለቀሳችሁ ሰው እንዲያለቅስ የምትፈልጉ ከሆነ እየጠላችሁት ነው። ነገር ግን ቢያንስ እኔም በማስለቀሱ ምናልባት እንድጸልይለት ይሆን እንደ ምናምን ብላችሁ እንደዛ ስሜት ተሰምቷችሁ በምንም መልኩ በእናንተ ምክንያት ተጠያቂ እንዳይሆን መጸለይ ማለት ነው። ይህን ነው ኢየሱስ አሁን እዚህ ጋር የሚያደርጉትን አያውቁም። አባት ሆይ በእውነት የሚያደርጉትን ስለማያውቁ ምን ልታደርግላቸው ይገባል? ይቅር ልትላቸው ይገባል። በዚህ ነገር ተጠያቂ መሆን የለባቸውም ብለው ነው የጸለየው ማለት ነው። የሚገርም ነው። የሚያደርጉትን አያውቁም የሚለውን እንድታስቡ ፈልጋለሁ። የሚያደርጉትን አያውቁም። ሰዎች ሲጠሏችሁ እናንተ በጣም አስቀያሚ ስለሆናችሁ ላይሆን ይችላል። ኦኬ። ወይም በጣም የምትጠሉ ስለሆናችሁ አይመስለኝም። በተለይ ክርስቶስን ተቀብሎ ሰው አስቀያሚ ይሆናል ብዬ አላምንም። ማለት አስቀያሚ ሰንስ ፊዚካሊ ማለት አይደለም፣ ግን ጌታን የሚያውቅ ሰው ለሰው በጣም አስቸጋሪ ይሆናል ብዬ አላምንም። የእውነት ከልቤ ነው። ሊሆን ይችላል ወይ በእውቀት እጥረት፣ ወይ በትምህርት እጥረት፣ ወይ በመንፈሳዊ ልጅነት አስቸጋሪ ሊሆን ይችላል። ግን በጣም ክርስቶስን የእውነት አፍቅሮት ወደ ህይወቱ የጋበዘ ሰው ለሌላ ሰው በጣም አስቸጋሪ ይሆናል ብዬ አላምንም። ስለዚህ ሰዎች እኛ ላይ ጉዳት፣ ጥቃት፣ ጥላቻ፣ ስደት ምናምን ሲያደርሱ የሚያደርጉትን ስለማያውቁ ነው ማሰብ አለበት። ልክ እንደናንተ የመሆን እድል ቢያገኙ እነዚህ ሰዎች ልክ እንደናንተ ናቸው። በቃ ባጭሩ ማለት ሚገርም ከሆነ እኔ እንደዛ ነው ማስበው። እኔን የሚጠላኝ ሰው ቢፈጠር ወይም በሆነ አጋጣሚ እኔን ቢጠላኝ ሰውየው እንደኔ አይነት አሳሰብ ቢኖረው ኖሮ ይጠላኛል? አይጠላኝም። የኔ እንትን ነው የኔ ምንድን ነው የኔ ቡድን ነው የሚሆነው በእርግጠኝነት ማለት ነው። ስለዚህ የሚያደርጉትን አያውቁም የሚለውን ማሰብ በጣም አስፈላጊ ነው። ስለዚህ እኛም በቅናት ተነሳስተው ወይም ደግሞ አላማቸው ፍላጎታቸው እና ምናልባትም ምርጫዎቻችንን ስለተቃወምን ወይም ደግሞ የምንቃወም ስለመሰላቸው ልክ በጌታ ላይ እንደሆነው ማለት ነው የሚጠሉን፣ ጥፋታችንን የሚፈልጉ፣ ጉዳት እንዲያገኘን የሚፈልጉ፣ በግፍ የሚከሱን፣ ህዝቡ ሁሉ እንዲጠላን፣ ሰዎችንም በእኛ ላይ የሚያነሳሱ ሰዎች፣ ካስፈልገን ከምድር ገጽ እንድንጠፋ የሚፈልጉ ሰዎች ቢገጥሙን ጌታ እንዳደረገው ልንወዳቸውና ምህረትን ልንለምንላቸው ይገባል እንጂ እግዚአብሔር እንዲፈርድባቸው መጸለይ አንችልም ማለት ነው። በዚህ ጌታ ትምህርት መሰረት ጉዳት ሲያገኛችሁ፣ በሰዎች ግፍ ስትቀበሉ ምን ማድረግ የለባቸው? ጌታ ሆይ ይህልኝ አይባልም። እናንተ ምንድናችሁ? የጌታ ተከታይ ናችሁ ማለት ነው። የክርስቶስ መንገድ የምትከተሉ ከሆነ እነዚህ ሰዎች የእውነት አያውቁ። ቢያውቁ ኖሮ የእናንተ ዋጋ ከእነሱ ዋጋ የተለየ አይደለም። በዛው ልክ ይቀበላችሁ ነበር ማለት ነው። ስለዚህ የምትጠሉን ሰዎች መውደድ የመጫል ቁልፉ ነገር የሚያደርጉትን አለማወቃቸው መረዳቱ ላይ ነው ማለት ነው። የሚያደርጉትን አለማወቃቸው መረዳቱ ላይ ነው። የሚያደርጉትን አያውቁም የሚለው ሐሳብ እንደ ቁልፍ ነው የወሰድኩት። አለበለዚያ ሰዎችን እንጠላለን ማለት እንዴት ይያወቀ ወደምለውን መጣለን ማለት እንዴት ይያወቀ እንደዚህ ያደርገኛል ወደምለውን መጣለን። ኢየሱስ ንጹህ መሆኑን አያውቁም እንዴ? እንዲሞት የለመኑት ንጉሱን ሁሉ እንደዚህ ያስጨንቀው ፋይናሊ እንዲገደል ያደረ ያውቃሉ አይደለም? በሰውኛ በእናሰ ማለት ነው። ንጹህ መሆኑን ያውቃል። ሰዎችን የሚያድን ሰዎችን ከችግራቸው የሚፈታ እንጂ አንድም ቀን ችግር ፈጥሮ አያውቅም ሰውየው። ነገር ግን ሰዎችን ሁሉ ከወደ ራሱ እየሰበሰበ ነው ይላል አንዳንድ ታሪክ ላይ ስታነቡ። የቅናቱ መነሻ ሰዎች ሁሉ እሱን ምን ያደርጉ ነው እየተከተሉት ነው የሚለው ነው እንጂ ሰውየው ምን ያክል መፍትሄ እንደሆነ ያውቃሉ። ስንት ዘመን እነሱ ሊረዱት ያልቻሏቸውን ሰዎች ቀጥ ቀጥ እያደረገ ኖርማል ስልጤናቸውን እየሰጣቸው ከሰው እኩል እንዲሆኑ የሚያደርግ ሰው እንዲያውም ረዥም እድሜ እንዲኖር ነበር አይደለም? የሰው እንክብካቤ ነው ሊደረግለት የሚገባው። ግን አያችሁ ምንም ያልሆነን ሰው እንደሆነ እያወቁ ነው እንዲገደል ያደረጉት ማለት ነው። ግን ምን ለማለት ፈልጎ ነው ጌታ የሚያደርጉትን አያውቁምና ይቅር በላቸው ስል ህልናቸው ጋር ነው ጨለማው ያለው። ገብቷቸው አይደለም? እውቀቱ አተው ሳይሆን ህልና ጋር ነው የተዘጋባቸው ነገር ያለው የምለውን ጌታ ለማሳየት ስለፈለገ ነው። እኛም ያንን መውሰድ አለብን ማለት ነው። የሚጠላንን ግፍ የሚሰራብንን ሰው ልባችሁ እንዳይጠላው ከፈለጋችሁ ይህንን ማሰላሰል ያስፈልጋል። ይሄ ሰው አሁን እያደረገ ያለውን ያውቀዋል ብላችሁ ማሰብ መቻል አለበት። የሚያደርገውን ቢያቅ በፍጹም ያንን ስለማያደርገው ማለት ነው። ለምሳሌ ጌታን በመስቀል ላይ በማሰቃየትና በመግደል ድል ማድረግ የተሰማቸው ሰዎች ንጹህ መሆኑ እየታወቀ እንግዲህ በቅናት ተነሳስተው ነው ያንን ነገር ያደረጉት እና ከሞራል አንጻር እኮ ትክክል እንዳልሆነ ያውቃል። ግን ዋናው ነገር ፍላጎታቸው ከግብ እንዲደርስላቸው ነው የምፈልጉ። ስለ ሰዎችም ስጠሏችሁ ቀደም ስል መግቢያ ላይ እንደተመለከት ነው ያለ ምክንያት አይሆንም። አያችሁ ኢየሱስ አሁን የተጠላው ለምንድን ነው? ሰዎችን ወደ ራሱ ይሰበስባል። ሰዎች ወደ እኛ ጋር ወደ ህግ መምህራን መምጣት ሲገባቸው ወደ ትየዱ ነው፣ ወደ ኢየሱስ እየሄዱ ነው። ኮምፒት እያደረገን ነው፣ ከእኛ ጋር እየተወዳደረ ነው። ህዝቡን ወደ ራሱ እየመለሰ ነው። እናንተም ስትጠሉ ብታውቁም ባታውቁም ምክንያት አለ እናንተ ጋር የተገኘ እናንተን ሊያስጠላ የቻለ ማለት ነው። በጎ ሊሆን ይችላል። ኢየሱስ እኮ ሰዎችን ስለሚረዳ ነው ሰዎች የሚከተሉት አይደለም እንዴ? ስለሚረዳና ጥሩ ጥሩ ትምህርቶችን ስለሚያስተምር ነው እንጂ እንደው እሱም ተከተሉ ስለሚል አይደለም። አንዳንዴ ይሸሻል አይደለም? አንዳንዴ ይሸሻል ሁላ በቃ ይጠፋባቸዋል ሁላ በቃ ሲቸገር ከአቅሙ በላይ ሲሆን ማለት ነው። ስለዚህ ስለፈለገም አይደለም በመሰረቱ። ስለዚህ ሰዎች ምናልባትም ወይ መንገዳቸው ላይ እንደ ቆምን ስለሚሰማቸው ነው ማለት ነው የሚጠሉ። ምንም ስላደረጋችሁ ሳይሆን ጀስት መንገዳቸው ላይ እንደቆማችሁባቸው ስለሚያስቡ ሊሆን ይችላል፣ ወይም ደግሞ ጥቅማቸውን ስላስቀርንባቸው ብቻ ወደሆነ መስመር ሲጓዙ የሆነ ኢንተርሰፕት እንዳደረግናቸው ወይም የሚፈልጉት ነገር ስላቋረጥንባቸው አይነት ስሜት ስለሚሰማቸው ነው። ስለዚህ ለምሳሌ ሰዎች በሚጠሉን ጊዜ ጥላቻ መመለስ ተፈጥሯዊ ባህሪ ነው ለምሳሌ አይደለም? ነገር ግን ተመሳሳይ ጸባይ እንድናንጸባርቅ ጌታ አላስተማረን ማለት ተቃራኒውን እንድናደርግ ነው። ይሄ ተፈጥሯዊ ከሆነ የምጠላን መውደድ መለኮታዊ አቅም ይጠይቃል። የእግዚአብሔር ዘመን መሆናችን የሚታወቀው በዚህ በኩል ነው ማለት ነው። በትክክል ክፉን በመልካም አሸንፍ እንጂ በክፉ አትሸነፉ ያለ የእግዚአብሔር ቃል ሮሜ 12 ነ ክፉን በመልካም ለማሸነፍ ንጥረ ነው። ክፉን በክፋት መመለስ ተፈጥሯዊ ነው። ነገር ግን ክፋትን በመልካምነት መመለስ ትግል አለበት፣ ውሳኔ አለበት፣ ብዙ ነገር አለበት። ቀላል አይደለም ማለት ነው። ጥላቻ ደግሞ ጎጂ መሆኑን እናውቃለን ሁላችንም። እኛን እንኳን ያጎሳቁለናል። ነገር ግን ጎጂ መሆኑን እያወቅን አንተውም አይደለም? ተፈጥሯዊ ምላሽ ስለሆነ ማለት ነው። የጌታ ከሆንን ግን አሁን ጥላቻ ጎጂ መሆኑንም አውቀን እንደገና ደግሞ ጥላቻን በጥላቻ ላለመመለስም እንጥራለን። የጌታ ደቀ መዝሙር ከሆንን ጠላቶቻችንን መውደድ አማራጭ ሳይሆን ግዴታችን ነው ማለት ነው። ከዚህ ቀጥሎ በጣም አጭር 5 ነጥቦችን አሳያቸዋለሁ። ቅድም ያነበብነው ክፍል ውስጥ ጌታ ጠላቶቻችንን እንድንወድ ያዘዘበት ክፍል ጋር ስንሄድ ለምንድን ነው ጠላቶቻችንን መውደድ ያለብን? እዛው ጋር 5 ነጥቦችን ዘርዝሯል። ምክንያቱ ማለት ነው ለምን ጠላቶቻችንን መውደድ እንዳለብን ምናልባት አላስተዋላችሁም ይሆናል። ዛሬ በደንብ አብረን እናያለን ማለት እንደ ጥናት አድርገን ያችን ፓርት ማቴዎስ 5 ከ43 እስከ 48 ባለው ውስጥ ወዳጅህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችን ውደዱ ካለ በኋላ አምስት ለምን ጠላቶቻችን መውደድ እንደሚገባን 5 ምክንያቶችን ዘርዝሯል። የመጀመሪያ ለምጽፉ ማስታወሻ ለምትይዙ የመጀመሪያው የእግዚአብሔር ልጆች የመሆናችን ማሳያ ወይም ምልክት ነው። ጠላትን መውደድ ስንችል ጌታ እዛ ላይ እንደ ምክንያት ባስቀመጠው መሰረት ማለት ነው ቁጥር 45 የመጀመሪያው ክፍል ቁጥር 3 ክፍሎች አሉት። ቁጥር 45 የመጀመሪያው ፓርት ላይ ምን ይላል? እንደዚህም በማድረጋችሁ ማለትም ጠላቶቻችሁን ከወደዳችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ ይላል። አያችሁ? ጠላት ስትወዱ የማን ልጆች መሆናችሁ ይታወቃል። ሰማይ ላይ ያለው ሰማይና ምድር የፈጠረው የሁሉ ፈጣሪ ጌታ የሱ ልጆች መሆናችሁ ምረጋጋጣው ጠላትን ስትወዱ ነው። ይሄ መጀመሪያው አያችሁ? ስለዚህ እንደ ጌታችንና እንደ በረታችን እንደ ኢየሱስ ክርስቶስ ጠላቶቻችንን የማንወድና ለልባቸው መስተካከልና ስኬት የማንጸልይ ከሆነ የማን ልጆች አይደለንም? የእግዚአብሔር ልጆች አይደለንም። አባታችን ሌላ ሊሆን ነው ማለት ነው። አያችሁ? የእግዚአብሔር ልጆች መሆናችን ማሳያ ነው። የመጀመሪያው ምክንያት ጠላቶቻችንን ስንወድ የእግዚአብሔር ልጆች መሆናችን ማሳያ ነው አለ ጌታ። ጠላትን መውደድ ስንችል የእግዚአብሔር ልጆች መሆናችን ይታወቃል። ሁለተኛ ጠላቶቻችንን የመውደዳችን ዓላማ ወይም ምክንያት ሰዎችን ሁሉ እኩል የማየት አቅም እናገኛለን። ሰዎችን ሁሉ እኩል ማለት ነው። ሰው ሁሉ ዋጋው እኩል መሆኑ እየገባን ይመጣል ማለት ነው። እዛው ቁጥር 45 ላይ የተቀረው ክፍል ስታነቡ ምን ይላል? የሰማይ አባታችን ምን ያደርጋል ይላል? ፀሐዩን ለክፎችና ለደጎች ያወጣል፣ ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል። አያችሁ? እግዚአብሔር ያለ አድሎ አንተ ክፉ ነህ በቃ ፀሐይ አላወጣልህ አይልም። ወይም ደግሞ አንተ ኃጢአተኛ ነህ ምንም ዝናብ አታገኝም አይልም እግዚአብሔር። አያችሁ? ሁለቱንም እኩል ነው ትሪት የሚያደርገው። ላይክ በምድራዊ ጉዳይ ለሰው ልጆች በሚያስፈልጉ ነገሮች ክፉንም ደጉንም እግዚአብሔር እኩል ነው ትሪት የሚያደርገው። ኃጢአተኛውንም ጻድቁንም እግዚአብሔር እኩል ነው ትሪት የሚያደርገው። አያችሁ? ስለዚህ እግዚአብሔር ልጆች ከሆንን ደግሞ ሰው ሁሉ እኩል ዋጋ ያለው ቢሆንም ባህሪውን ወደ ጎን ትተን፣ አያችሁ? ጸባዩን ወደ ጎን ትተን ጸባዩን ሳንመለከት ሰውነቱን በመመልከት እሱም እኮ ልክ እንደኔ ሰው ነው። እሱም እኮ ልክ እንደኔ እግዚአብሔር ሰው አድርጎ የፈጠረው ነው። እንዲያውም ኢየሱስ ክርስቶስ ለሰው ሁሉ ኃጢአት አይደለም እንደ ሞተው። እኛ እኮ ቶሎ ወደ ቤት የገባን ሰዎች ነን። አሁን ላይ ኃጢአተኛ ሆነ በውጭ ያሉን ደግሞ ወደ ቤት የመግባት እድላቸው እንዳለ ነው ያለው። ስለዚህ አሁን ኃጢአተኛ ነው ማለት ለዘላለም ኃጢአተኛ ነው ማለትም ላይሆን ይችላል። አሁን ክፉ ነው ማለት ለዘላለም ክፉ ነው ማለትም ላይሆን ይችላል። ስለዚህ አያችሁ፣ እግዚአብሔር ያንን ሁሉ እየቻለ ሰውነታቸውን ነው የሚያየው፣ ባህሪያቸውን ለጊዜው እየተወ ማለት ነው። ስለዚህ ጠላቶቻችንን ስንወድ ሰዎችን ሁሉ እኩል የማየት አቅም እያገኘን እንደ እግዚአብሔር ያለ ባህሪ ነው። በነገራችን ላይ የሰዎችን ጸባይ ወደ ጎን ትቶ ሰውነት ላይ ፎከስ ማድረግ ከጌታ ልንማረው የሚገባ ባህሪ ነው። የሰው ዋጋ አይወርድብንም። እንደምታውቁት የሰው ልጅ በተፈጥሮው የሚጠላንን ሰው በጣም ዋጋ ያጣል። በእኛ ዘንድ አይደለም ቢገደልም ቢጠፋም ጉዳያችን አይደለም። አይገርማችሁም? ስለዚህ ጠላቶቻችንን መውደድ ነው ያለን አማራጭ። ያ ሰው እኮ ግን የእውነት እንደኛው ሰው ነው። በዛች ቅጽበት ጠላን ወይም በዛች ቅጽበት እኛ ላይ ኃይለኛ ሆነ እንጂ እግዚአብሔር ልቡን ቢያስተካክለው እኛና እነሱ ልዩነት የለንም። ስለዚህ ዋጋው የሚቀንስበት ምንም ምክንያት የለም ነው። ዋጋውን ዝቅ የምናደርግበት ገና ለገና ስለጠላን አውሬ አይደለም፣ ወይም ገና ለገና ስለጠላን አይጥ አይደለም። አይደለም፣ አሁንም ምንድን ነው? አሁንም ሰው ነው። ስለዚህ ከእግዚአብሔር ሀሳብ መማር አለብን። ለክፉ ለደግም እኩል ብርሃን የሚሰጥ ከሆነ፣ ለኃጢአተኛውም ለጻድቁም እኩል ልምላመን የሚሰጥ ከሆነ እኛም ከእግዚአብሔርንን ነገር እየተማርን ስንሄድ የሰውም ዋጋ በሆነው ባልሆነ አይዋዥቅብንም። ሰው ሰው ነው በቃ። እግዚአብሔርን የሚከተል የሚሆን የማይከተል የሚሆን ሰው ሰው ነው። እግዚአብሔር እንደዚህ ነው የሚያየን። ሶስተኛ ጠላቶቻችንን ስንወድ፣ ሶስተኛ የሚወድን ብቻ መውደድ በእግዚአብሔር መንግስት ስሌት ወይም ካልኩሌሽን መሰረት ዋጋ ቢስ መሆኑን እንገነዘባለን። አያችሁ፣ እኛ ክርስቲያኖች ነን፣ እኛ መንፈሳውያን ነን። በስጋውያን ዓለም የሚወድን መውደድ ምናልባትም በዛ አድርጎ መውደድ ጥቅማ ጥቅም ያስገኛል። በእግዚአብሔር ዓለም ግን ምንም ዋጋ የለውም። የሚወድን ብቻ መውደድ ዋጋ የለውም አለ ኢየሱስ። ቁጥር 46 ላይ ምን ይላል ጌታ? የሚወዷችሁን ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ? ቀራጮችስ ይህንኑ ያደርጉ የለምን? በነገራችን ላይ ቀረጥ የሚሰበስብ ሰው ክፉ ነው ማለት አይደለም፣ እንድታውቀው ያስፈልጋል። ይሄ ሲጻፍ ግን በወቅቱ እስራኤላውያን በሮማውያን ቁጥጥር ውስጥ ስለነበሩ ግብር የሚሰበስቡ ሰዎች ለጠላት መንግስት ወይም ደግሞ ህዝቡን ጨቁኖ የህዝቡን መንግስት አፍርሶ በግድ ለተቆጣጠረ ቅኝ ግዢ አገር ቀረጥ ስለሚሰበስቡ እንደ ግፈኞች እንደ ጨካኞች ይቆጥሯቸዋል። ህዝቡ ለሮም መንግስት ግብር የሚሰበስቡትን ሰዎች አይወዳቸውም። ሰዎቹም እንደማይወደዱ ስለሚገባቸው ኦልሬዲ የተጠሉ ስለሆኑ ህዝቡን ይጨቁናል ግብሩን አላግባብ እላፊ ሁሉ ይወሰዱ ኦሬዲ ስለተጠሉ ማን አያቱ ሰው የማይወደድ ከሆነ በሆነ በኩል ሊጠቀም እንግዲህ ከተጠላ አይቀር የብር ላጨማልቆ አይነት ነገር ነው ስለዚህ ጌታንም እንደምሳሌ ሲጠቀም በማህበረሰብ ውስጥ እነዚህ ሰዎች አላቸው መልክ ስለሚታወቅ ነው ለኛ ግን ግብርም ሰብስቡ ሰዎች የመንግስት ሰዎች ናቸው አይደል ግብርም ደግሞ ሲሰበሰብ የሆነ ካልኩሌሽን አለው ከዛ ውጪ ከኛ የሚቀበልበት መንገድ የለም ስለዚህ ግብር ሰብሳቢዎችን የሚለው ሐሳብ እንግዲህ ቀራጮች ግፈኞች ስለሆኑ በዛን ዘመን ህዝቡ ስለሚጠላቸው እነሱም ግፍ ይሰራሉ ህዝቡ ላይ ማለት ነው ለዛ ነው ስለዚህ ምናልባትም ግፈኞችስ ይሄንን ያድርገልብን ብለን ብንተረጉመው የተሻለ ነው ለኛ ለዚህ ዘመን ሰዎች ማለት ቀረጥ የሚሰበስብ ክፉ ነው ማለት አይደለም በዛን ዘመን የነበረውን ኢሜጅን እንድትመለከቱ ነው እንግዲህ በእግዚአብሔር መንግስት የዋጋ ተመን መሰረት ዋጋ ያለው የማይወድ ጠላትን መውደድ ነው እንጂ ዘመድን መውደድ ተፈጥሯዊ ነው ምንም መለኮታዊ አቅም አይጠይቅም ምንም ጸጋ አይጠይቅም የሚወድን ሰው መውደድ ቀላል ነው አይደለም ልባችን ራሱ አውቶማቲካሊ ያንን ሰው ይወደዋል በጣም የምጠላን መውደድ ነው እግዚአብሔር ዋጋ የሚሰጠው ምክንያቱም የእግዚአብሔርን ባህሪ መላበስ ጠይቃል የምጠላን ጥፋታችንን የሚፈልግን ሰው መውደድ የእግዚአብሔርን ባህሪ መላበስን ጠይቃል ጌታ ያዳ ስለዚህ ከኛ ለኛ ዋጋ ካላቸው ነገሮች ወይም በሰውኛ ሚዛን ዋጋ ካላቸው ነገሮች ልክ ለእግዚአብሔር ዋጋ ያላቸው ነገሮች ማወቅ ያስፈልጋል ከነዚህ ነገሮች መካከለ ለምሳሌ የምጠላን ሰው ማፍቀር መቻልና ጉዳት እንዳያገኘው መቻልን ሁሉ ማረግ ትልቅ ዋጋ አለው በእግዚአብሔር መንግስት ካልኩሌሽን መሰረት አራተኛ ከአይዛብ የምንለይበት ባህሪያችን ነው ጠላትን ስንወድ የምጠላንን ሰው ስንወድ ከአይዛብ የምንለይበት ባህሪያችን ነው ቁጥር 47 ላይ ምን ይላል ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ አይዛብስ ይህንን ያደርጉ የለምን አያችሁ እንግዲህ ክርስቶስን ስንከተል ከአይዛብ የምንለይባቸው ነገሮች አሉ ማለት ነው ከነዚህ አንዱ የምጠላን መውደድ ነው የክርስቶስ ተከታይ እንደሆነ እየመሰከረ ለክርስቶስ ልክ እንደ ክርስቶስ ጠላቶቹን መውደድ የማይፈልግ ሰው ጌታን ከማይመን ሰው ልዩነት የለውም በእግዚአብሔር መንግስት ውስጥ ምንም ልዩነት የለውም ወይም አልገባውም ማለት ነው ስለዚህ ክርስቶስን የህይወታችን ጌታ አድርገን የምንቀበለው ከሆነ ክርስቶስን ከማይቀበሉ ሰዎች ከሚለዩን ነገሮች ይሄ ትእዛዝ ተግባራዊ ሲደረግ በግልጽ ይታያል ሰዎች ምን አይነት ሰው ነው ቢጠሩት እንኳን የማይገባው አይነት ትባላላችሁ አንዳንድ ሰዎች እንግዲህ የጌታን ትእዛዝ ለመፈጸም የምር ያንን ለማድረግ ስትፍጨረጨሩ ደግሞ ሞኝ ልትመስላቸው ትችላላችሁ ግን ታስኩ አይደለም በእግዚአብሔር መንግስት ዋጋ ያለውን ነገር ስለምታደርጉ ማለት ነው ጸጋን ይጠይቃል ነገር ግን ጠላትን መውደድ የእግዚአብሔርን አቅም ይጠይቃል ተፈጥሯዊ ስላልሆነ ማለት ነው የመጨረሻው አምስተኛው ጠላቶቻችንን የመውደዳችን ምክንያት እንደ እግዚአብሔር ፍጹም መሆን የምንችልበት እድል ስለምሰጠን ነው በዚህ አንፃር ጠላትን በመውደድ አንፃር ልክ እንደ እግዚአብሔር የመሆን እድል ይሰጠናል ይላል ቁጥር 48 ላይ ጌታ ምን አለ ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሆኑ ብሎ ትእዛዝ ሰጥቷል ነገር ግን እግዚአብሔር ፍጹም ነው አይደለም እግዚአብሔር ከኃጢአት ከምንም ነገር የተለየ ነው እንደ እግዚአብሔር ነን ማለት አይደለም በዚህ አንፃር ግን የምጠላን በመውደድ አንፃር ግን እንደ እግዚአብሔር መሆኛ እድል ነው ይሄ እግዚአብሔር ወይም በጌታችን በመድኃኒታችን በኢየሱስ ክርስቶስ ይወጣ ይየን አይደለም እየገደሉት እንኳን ጸሎት ያደርግላቸዋል ደግሞም እየሞት ያለው ለማን ነው ለነዚህ ለገዳዮች ነው አይደለም ነገ ቢቀበሉት እኮ አሁን ከገደሉት ዝርዝር ውስጥ ነገ ቢቀበሉት በእግዚአብሔር መንግስት ከኢየሱስ ጋር ይሆናል ጳውሎስ ለምሳሌ ኢየሱስ ሲገደል እንኳን ባይኖር የኢየሱስ ተከታዮች ሲገደሉ ዋና ነበር እንዴ መሪ ነበር ግን ደግሞ እግዚአብሔር ምን አደረገ ልቡን ለወጠ የኢየሱስን መስዋዕትነት ሲቀበል ይሄው ለኛ ሁሉ ብዙ ትምህርት ሆነን ማለት ነው ስለዚህ በዚህ አንፃር የምጠላን በመውደድ አንፃር እግዚአብሔር ይሰድቡታል ሰዎች ሲፈልጉ እንደፈልገው ያሉ ግን አንዳንድ ልባቸውን ለወጥ አድርጎ ዘመዶ ያደርጋቸዋል ከዛ ይወዱታል እኛ በዚህ አንፃር ልክ እንደ እግዚአብሔር የመሆን አጋጣሚ ይሰጠናል ፍጹም ልክ እንደ እግዚአብሔር የማሰብ እንደ እግዚአብሔር የመውደድ እድል ይሰጠናል ማለት ነው እግዚአብሔር ያለ አድሎ የሰውን ጠባይ ታሳቢ ሳያደርግ የምጠላን ይወዳል ሁላችንም እግዚአብሔር ጠላቶች እንደነበረን መጽሐፍ ቅዱስ ይናገራል እግዚአብሔር ግን አሁን ዘመዶቹ አደረገን አይደለም ስለዚህ እኛም ልክ እንደ እግዚአብሔር ስንሆን ማን ያውቃል ሰዎችንም እግዚአብሔር ዘመድ እንዳደረጋለን መንገድ እንሆናለን አያችሁ አለበለዚያ ግን ለአገልግሎቱም እንቅፋት እንሆናለን ጌታ ያርዳል ሰዓት ስላለቀ እዚሁ ጋር ልጨርስ ግን አንድ ስለ ጠላትን ስለ መውደድ አጭር ታሪክ ልንገራችሁ ማጠቃለያ ከምሰጣችሁ ዛሬ ታሪክ ብነግራችሁ ይሻላልና ታካላችሁ በ1940ዎቹ የሆነውን ታካላችሁ በሁለተኛው ዓለም ጦርነት አካባቢ ጀርመን ውስጥ ናዚ የሚባል ፓርቲ ጀርመናውያን የተመረጠ ዘር ናቸው ንጹህ ዘር ናቸው ብለው የሚያምኑና የተቀሩት ህዝቦች እንደ ቆሻሻ ዘራቸውን እንደሚበክሉ ቆጥረው ብዙ ሰዎችን የገደሉ ሰዎች እንዳሉ ታውቃላችሁና ኮሪ የምትባል ሴት ነበረች አምስተርዳም በሚባል የኔዘርላንድ አገር ከተማ ውስጥ ይኖሩ ነበርና አንድ ወቅት ላይ አይሁዶች ሲሸሹ ማለት ነው ከናዚዎቹ ከመያዝ ሲሸሹ የሷ ወላጆች ምን ያደርጋሉ አይሁዶቹን ወደ ቤታቸው ያስገባሉ ይደብቃሉ ማለት ነው ነገር ግን ወደ አይሁዶቹ ምን አደረጉ ደረሱባቸው ስለዚህ በዛን ዘመን ህግ ነበር አይሁዶችን በቤት መደበቅ እንደ አይሁዶቹ መሆን ስለሆነ አይሁዶቹንም እነሱንም ወደ ኮንሰንትሬሽን ካምፕ ይወስዷቸዋል ማለት ነው ያው እንዲህ ያሉ ነገሮች አሉ ያው እኛ ምናቆ አይሁዶች መጨፍጨፍ ብቻ ነው ግን ከአይሁዶቹ ጋር አብረው የተጨፈጨፉ ክርስቲያኖች ቁጥር ስፍር የላቸው just በሞራል ህግ የእግዚአብሔር ህግ ከሰው ህግ ይበልጣል ብለው በማመን ማለት ነው እና እሷም እህቷም አባትናቷም ወደ ቤታቸው ከሸሹ አይሁዶች ጋር ይወሰዱና ኮንሰንትሬሽን ካምፕ ውስጥ ይቀመጣሉ ወይም እንዲቀመጡ ይደረጋሉ ማለት ነው የቦታው ስም ከስከይ ቦታ ራቨንስብሩክ ይባላል የቦታው ስም ኮንሰንትሬሽን ካምፕ ያለበት የተወሰዱበት ማለት ነውና እዛ እንግዲህ እየተሰቃዩ ሁሉም ያልቃሉ እሷ ብቻ ተርፋለች ከዛ ወንጌላዊ ሆነችው በነገራችን ላይ ኮሪ ወንጌላዊ ሆና ለ30 አመታት ጌታን አገልግላለች ከዛ አንድ ጊዜ ጀርመን ሙኒክ ከተማ ውስጥ ይመስለኛል ታሪኩ ላይ እንዳየሁት በዛ ከተማ ላይ ወንጌልን ስትናገር ጉባኤ መሃል የሆነን ማትረሳውን ፍይታ ያለች ማለት ምንድነው የሆነው ለካስ በዛ ቀን በሚታገለግልበት ቤተክርስቲያን ውስጥ ጉባኤ ውስጥ ከተቀመጡት መካከል እነሱ የተሰቃዩበት ካምፕ ውስጥ ጥበቃ የነበረ ሰው አለ እዛ ጉባኤ ውስጥ ፊቱ የሚያስነግጥና እሷን የሚረብሽ ፊት የሆነውም ከእሷ አንጻር ነው ብዙ ስላሰቃያት ማለት ነው ላይክ ምን ያደርግ ነበረ አለች ታሪኩ ላይ ስትጽፍ ይሄ ሻወር ቤት ይወስዳትና ዘጋ ያቆያታልና ዛሬ የመጨረሻ ቀናቸው እንደሆነ እንዲሰማት ያደርጋል ታሪኩ ላይ እንደምታውቁት ናዚዎቹ ሻወር ትገባላችሁ ብለውን አንዳንዶቹን በጋዝ ሲጨርሱ የነበረው ልብሳችሁን እዚህ አርጉ ምናምን ብለው አንድ በዛ ለሰው ሻወር ውስጥ ያደርጋሉ መርዝ ጋዝ እየለቀቁበት ይገሏቸው ነበርና እንዲህ ያደረገ ነፍሷን ያሳክክ ነበር ማለት ሻወር ቤት ይወስዳታል ይቆልፍባት በየኦልሞስ በየቀኑ እንደዚህ ያደረገ በነፍሷ ይጫወት ነበር ጥበቃ የነበረው ሰውዬና እህቷንም በሱ ምክንያት እንደሞተች ነው እሷ በታሪኩ ላይ የምትናገረው እንዴት አድርጎ ራሱ ይግደላት ወይም እንድትሞት ሁኔታ ያመቻች እህቱን ጭምር እንድትሞት ያደረገው እሱ እንደሆነ ስለምትረዳ ጉባኤው ላይ ሲታየው በቃ የተሰማ ድንጋጤ ልዩ ነበር ማለት ነው እና ምን ቢሆን ጥሩ ነው ሰውየው አያውቃት እንግዲህ የዛኔ እሷ ልጅ ነው የምትሆነው የዛኔ ጥበቃ የነበረ ሰው ከ30 ዓመት በኋላ ያው ትልቅ ሰው ነው የሚሆነው ሜቢ በ70ዎቹ ወይም በ60ዎቹ ውስጥ ነው የሚሆነው እሷ ወጣት ስለ ህፃን ወይ ልጅ ነገር ስለነበረች የዛኔ አሁን ምን ሆነ አለቀ ፕሮግራሙ እሷም ያው ሰላምታ የመለዋጫ ጊዜ ጋር ሲደርስ ሰውየው ጭራሽ ወደ እሷ ይመጣል እሷ ናት እንግዲህ የምታውቀው እሷ ያውቃትን ወደ እሷ ይመጣና ቅድም ራቨንስብሩክ ምን ያነሳሽ ይመስለኛል በታሪኩ መካከል ስትናገሪ ወንጌል ስታስተምሪና በነገርሽ ላይ እኔ የዛ ካምፕ ጥበቃ ነበርኩኝ ብሎ ኮንፌሽን መናገር ጀመረ ማለት ነው እኔ የዛ ካምፕ ጥበቃ ነበርኩኝ ይገርምሻል ከዛ በኋላ ጌታን ተቀብዬ ጌታ ህይወቴን ለውጦ እግዚአብሔር በእውነት ይቅር እንዳለኝ አምናለሁ ነገር ግን አንቺ ይቅር ትይኛለሽ ወይ ያው እዛ እንደነበር ስለተናገርሽ ብሎ ነው እንጂ ቀጥታ እሷ ላይ ራሱ እንደዚህ አክል ጉዳት እንደፈጸረ አያውቅም ይማል ከዛ በኋላ በቃ ሽባ ሆንኩኝ አለች በቃ መናገር የለምን የለ ቁጭ አለች በቃ ማለት ነው ተቀመጥኩኝ አለች ልቧን ቢያላት ማለት ነው ልቧን ቢስላላት ነው ይቅር ትይኛለሽ ወይ ነው የሚለው ነው ዱብዳው የሆነ ጭንቅላቴ በሆነ ነገር የተመታል ተሰማኝ አለች ከዛ በኋላ በቃ ጸሎት ግራስ ለገባኝ ጸሎት ጀመርኩኝ አለች አባቴ ይቅር በለኝ ይቅር ማለት ስላልቻልኩ እያልኩ ስጸልያለች ምን እንደተፈጠረ አላውቅም ብድግ እንዳልኩ እጄን እንደዘረጋ ሰው የሆነ እጅ እንዲያስኩና ይቅር ተብለሃል የሚለውን ቃል ካፌ ሳወጣ ብቻ ነው ራሴን ያገኘሁት የሆነ እንደ ኤሌክትሪክ ሾክ ኤግዛም መንፈስ ላዩ ላይ መጥቶ ነው አስገድዷት እሱ ቁጭ ካለች በብድግ አድርጎ እጇን አዘርግቶና ይሄ ታሪክ እንግዲህ የሚገርም ታሪክ ነው በኋላ ላይ በዛን ቀን ምን ትላለች ነፃ የወጣው ያ ሰውዬ ብቻ አይደለም እኔም ነበርኩ ለካስ አያችሁ እና ሲኤስ ሉዊስ የሚባል ጸሐፊ ምን ይላል ይቅርታ የሚለው ሐሳብ እንዴት ያምራል ይቅርታውን መስጠት ያ የኔ ተራስከውን ድረስ ማለት ነው ይቅርታ መስጠቱ እዳው በኔ ላይ እስካልወደቀ ድረስ ለይቅርታ ማውራት በጣም ያምራል አለ ያንን ቃል ሁሉ በቃ እንዳሳወሰች አይነት ነገር ነው ላይክ እንትሩ ላይ የተጻፈው ማለት ነውና እንግዲህ ልብ አድርጉ የደረሰባት ጉዳት አለ ያ ሁሉ አልፏል
ያንን ሰው ደግሞ ጌታ ለውጦ ዛሬ አንድ ቤቱስ በክርስቶስ ስም እስከመሰብሰብ ደርሳለች። አያችሁ ይቅርታ መስጠት ማንችል ከሆነ እኛ እግዚአብሔር ልጆች አይደለንም። የፈለገውን ያክል ይሁን መጠኑ ማለት ነው የተደረገብን። እግዚአብሔር ህይወትን ሰጥቶናል ኦሬዲ ማለት በዚህ ምድር ምንም ቢደረግብን በዘላለም ህይወቱስ ከመናገኛው አንጻር it doesn't mean anything at all ማለት ነውና እግዚአብሔር ረዳት ስለጸለየች ማለት ነው። ከአቅማ በላይ ሲሆን ስለታወቀ ሲጸልይ እግዚአብሔር ረዳት። ምናልባት በእኛ መካከለም እንደው አይኖርም ብየ ነው ማምነው ግን ድንገት እንደው ልብ ውስጥ እንደዚህ የሆነ ሰው ላይ ወጥሮ ያዘ ሰው ካለ ይሄም ታሪክ ትምርት እንደሆነውና እግዚአብሔርን እንድለምን ጠይቃለሁ። እስክንቆምና ጸልየን ጨርሳለ አረዘምኩት ግን እንግዲህ ጌታ መልካም ይሄ እንግዲህ የጌታን መንገድ በተግባር የመከተል ጉዳይ ነው። የጎዱንን ሰዎች ይቀር ማለት ወይም ደግሞ እንደ ጠላት የቆጠሩንን ሰዎች በቃ እንደኛው እነሱን በማሰብ መውደድ መቻል ማለት ነው። ከኛ የተለየው አይደሉም ብሎ መውደድ መቻል ልባቸው ብቻ እንዲስተካከል ነው እንጂ ከኛ የተለየው አይደለም ብሎ ማሰብ ማለት ነው። ቅዱስና የተፈራ የዘላለም አምላክ እግዚአብሔር አባታችንና አምላካችን ሆይ ስለ በጎነትህ ስለ መልካምነትህ አቤቱ ጌታ ሆይ በህይወት በተግባር ያሳየህንን ትምርትህን ጌታ እንድንከተል ዛሬም ደሞ ቃልን ይዘ ወደኛ ስለመጣና መስግናለሁ። አባቶ ምናልባት ጌታ ልባችን ውስጥ የተቀረቀረ ሰው ላይ ያዝነው ነገር ቢኖር እንድንለቀው ዛሬ እንድትረዳን እንጸልያለን። አቅማተን ይቅር ማለት አቅቶን ጌታ ሆይ ብዙ ዘመን ከኛ ጋር አይቆየ ቢሆን እስክረሳ ድረስ ሰውየውን ስለማናይ ወይም ደሞ ያ የጎዳልን አካል የማይት ድር ስለላገኛ የሆነ ከውስጣችን ሲያገረሽ የማይታወቀን ነገር ግን ከኛ ጋር አይኖር አቤቱ ጌታ ሆይ ልባችን የተቋጠረበት ይቅርታ መስጠት ያቃተን ነገር ቢኖር ጌታ ሆይ አቅም እንድትሆን ለልጆች ለወንዶች ለሴቶች ልጆች አቅምና ጉልበት እንድትሰጥና ያንን ነገር ከውስጣቸው አቤቱ ጌታ ሆይ አስወጥተህ በመጣል ነፃ እንድታደርጋቸው እንጸልያለን። ይሄንን ትምህርት በህይወታችን እንድንለማመድ እርዳ። አሜን። ጌታ ሆይ ሰዎችን ከብዙዎች ጋር እንገናኛለን መነካካት አይቀርም የህይወት አካሄድ ነው። አቤቱ ጌታ ሆይ በፍጹም ያንተን ባህሪ የምንለማመድበትና አንተን የምንመስልበትን አጋጣሚ የምናይበት እንጂ በሰዎች ላይ ጌታ ልባችን ተቋጥሮ እኛም ታመን ሰዎችንም ጌታው እየረገምናቸው እንደነኖር በጸጋ ህርደ አሜን። እንወድሃለን ስለ ትምርቱም እናመሰግናለን ስለ ሁሉም ስምህ ብሩክ ይሁን አሜን። በጌታ በኢየሱስ ስም አሜን። እንግዲህ ጌታ በረዳን በዛሬ ሳምንትም እንቀጥላለን። ጌታ ይባርካችሁ ተባረኩ።